ይህ የሶልት ሌክ ሲቲ ከቤተ መቅደስ አደባባይ ጉባኤ አዳራሽ የኋለኛው ቀን ቅዱሳን ኢየሱስ ክርስቲያን የ188ኛው ዓመታዊ አጠቃላይ ጉባኤ የእሁድ ጠዋት ስብሰባ ነው። ተናጋሪዎች የተመረጡት ከቤተ ክርስቲያኗ አጠቃላይ ባለሥልጣናት አጠቃላይ ኃላፊዎች ነው። እነዚህ ስብሰባ ሙዚቃ የሚቀናምረው በሞርሞን በተባረከ ዘማሪዎች ነው። ይህ ስርጭት እንደ ሕዝቡ አገልግሎት የሚሰራጨው በበብሊን ማሰራጫ ድርጅት ነው። ያለ ፍቃድ ይህንን ፕሮግራም ማባዛት፣ ማቀዳት፣ የጽሑፍ ማተም ወይንም በሌላ የመጠቀም የተከለከ ነው።
President Russell M. Nelson will conduct this session.
Brothers and sisters, on this beautiful ወንድሞችና እህቶች በዚህ የተዋበች የትንሳኤ ማለዳ ለ188ኛው ዓመታዊ የኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተክርስቲያን የእሁድ ጠዋት ስብሰባ አጠቃላይ ጉባኤ እንኳን በደህና መጣችሁ። የጌታችንና አዳኛችን ኢየሱስ ክርስቶስ የኃጢአት ክፍያ እና ትንሣኤን በምንዘክርበትና በምናከብርበት በዚች ልዩ ትርጉም ባላት ቀን መሰብሰባችን በጣም አስደሳች ነው። የትም ቦታ ሆናችሁ በእነዚህ ሥርዓቶች ላይ ለምትካፈሉ ሰላምታችን እናደርሳለን። ለዚህ ክፍለ ጊዜ በማክ ዊልበርግ መሪነት ክሌይ ክርስተንሰን እና ሪቻርድ ኤሊየት ፒያኖን በመጫወት የሞርሞን ታበርናክል መዘምራን መዝሙር ያቀርባሉ። በዚህች የደስታ ቀን በሚለው መዘምራኑ ይህንን ስብሰባ ከፈቱ እና አሁን ደግሞ ክርስቶስ ጌታ ዛሬ ተነስቷል የሚለውን ይዘምራሉ። ከዚያም መክፈቻ ጸሎቱ በሰባ ጉባኤው አባል ሽማግሌ ማርክ ፖልመር ይቀርብልናል። ከዚያ መዘምራኑ ልጁን ላከ የሚለውን ይዘምራሉ።
Thank you. አባታችን በሰማይ የምትኖረው በዚህ ግርማይ በሆነ በፋሲጋ በትንሳኤ ጧት እዚህ ተሰባስበናል እና ማመስጋኞች ነን እና የልጅህንም ትክክለኛ ምሳሌነት አመስጋኞች ነን ስለ ኃጢአት ክፍያው እናም ደግሞ ትክክለኛ የሆነውን ትምርትን በልባችን ስለቶ እናም ደግሞ ምንወደውን ነብያችንን ፕሬዝዳንት ሞንሰን በመደገፍና እንዲሁም በሱም ደግሞ የነበረን ራይና በሰጣውም በዚህ ቤተክርስቲያን የሚያስፈልገውን ትክክለኛ ምሪት ስለሰጠው እናም በዚህ በስብሰባ በጉባኤውም ሁላችንም የሚደርሰንን እናም መማርና ሊሰማን የሚገባን እንደ ጌታችን ደቀ መዛሙርቶች ምንጸልየው ሁሉ በኢየሱስ ክርስቶስ ስም ነው። አሜን።
Next be pleased to hear from Elder Ahon Kasaba Gubaeo Abal Kashimagile Larry Y Wilson Lemasmat Nodalen Ersachonum Yemikatalut Besitoch Maradaja Atakalamak Mararus Tuletanya Makari Honut Ehit Reina Isabel Aburtonacho Kaziam Yesavoch Abalat Shimagiloch Massimo Di Feona Claudio Di Zivici Nagarunal
On this Easter Sunday, በዚህ ፋሲካ ሰንበት ሐሳቦቻችን ሁላ ወደ ጌታ ኢየሱስ ክርስቶስን ሳይና ለሁሉም አማኞች በክርስቶስ ድል ላይ ተስፋ ነው ደሰቶ የባዶ መቃብር ስፍራ ይመለሳሉ። ሐዋርያው ጳውሎስ እግዚአብሔር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችን ሕይወት ዳግም ይሰጣል ሲል የተናገረውን አምናለሁ። ዳግም ሕይወት መስጠት ማለት ያዋን ማድረግ ማለት ነው። ልክ ክርስቶስ በእርሱ ትንሳኤ ኃይል አማካይነት ከአካላዊ ሞት በኋላ አካላችንን ወደ ሕይወት መልሶ እንደሚያመጣውላ እኛንም ደግሞ ሕይወትን በመስጠት ወይም በአዳም ውድቀት አማካይነት ከመጣው ከመንፈሳዊ ሞት ሕያው እንድንሆን ማድረግ ይችላል። በመጽሐፈ ሙሴ ውስጥ አዳም ዳግም ወደ ሕይወት መመለስ ሂደት ማለፉን እናነባለን። አዳም ተጠመቀ እናም እግዚአብሔር መንፈስ በላዩ ላይ ወረደ። ስለዚህም በመንፈስ ተወለደ እና ከውስጡም የታደሰ ሆነ። እምነታቸውን በኢየሱስ ክርስቶስ ላይ ያደረጉ በአዲስ ኪዳን ላይ እንደተገለጸው ምንም አይነታቸው የማይገኝለት ስጦታ ወደ እነርሱ ይመጣል። ይህ ስጦታ ከመንፈስ ቅዱስ አማካኝነት የምንቀበለው በክርስቶስ ዮሐን የሞን ስጦታ ነው። ነገር ግን እንደዚህ አይነት ስጦታዎችን ችላ እንላለን? ወንድሞችና እህቶች በሚቀጥለው ታሪክ ውስጥ እንደምንረዳው መንፈስ ቅዱስ መራችን መሆኑን ታላቅ ጠመታ አለው። በኮሪያ ጦርነት ወቅት ኢንዛይን ፍራንክ ብራይል ጃፓን ውስጥ ባለ የጦር ማመላለሻ መርከብ ውስጥ አገልግሏል። መርከቡ አነስተኛ በመሆኑ የተነሳ ቋሚ የሆነ የሃይማኖቶች ተወካይ አልነበረውም። ስለሆነም የመርከቡ አለቃው ወንድም ብሌርን የመርሆ ሰው እንዲሁም በተቀሩት ሰውራተኞች የተከበረና የዓላማና እምነት ሰው ስለነበረ በእግዚአብሔርነት የሃይማኖቶች ተወካይ ሆኖ እንዲያገለግል ጠየቀው። ኢንዛይን ብሌር እንዲህ ሲል ጻፈ፣ መርከባችን በታላቅ አውሎ ንፋስ ተመታች። ሞገዱ 14 ጫማ ከፍታ ነበረው። በጥበቃ ተረኝነት ላይ ነበርኩኝ። በዚያም ሰዓት ከሶስቱ ሞተሮች አንዱ መስራቱን ማቆሙንና የመርከቡ መካከለኛ ክፍል መሰንጠቁ ተነገረን። ሁለቱ ሞተሮች ይሰሩ ነበር። ቢሆንም አንደኛው ሞተር ይሰራ የነበረው በከፊል ነበር። በጣም ከፍተኛ ችግር ውስጥ ነበርን። በሰዓቱ ኢንዛይን ብሌር የጥበቃ ተራውን ጨርሶ ወደ ክፍሉ በመግባት መኝታው ላይ ጋደም ለማለት ሲዘጋጅ የመርከቡ አለቃ የክፍሉን በር አንኳኳ። እንዲህም ሲል ጠየቀው፣ እባክህን ስለዚህ መርከብ ጸልይ። ኢንዛይን ብሌር እሽታውን በአጽንኦት ገለጸ። በዛን ሰዓት ኢንዛይን ብሌር እግዚአብሔር አባት ሆይ እባክህን መርከባችንን ባርካት እንዲሁም ከአደጋ ጠብቀን ብሎ በመጸለይ ወደ አልጋው መሄድ ይችል ነበር። ነገር ግን በዛን ሰዓት የመርከቡ አደነት ለመጠበቅ እንዴት መርዳት እንደሚችል ለማወቅ ጸለየ። ለወንድም ብሌር ጸሎት ምላሽ መንፈስ ቅዱስ ወደ ማማው እንዲሄድና ከአለቃው ጋር በመነጋገር ስለ ሁኔታው የበለጠ እንዲያውቅ አነሳሳው። አለቃው የቀሩትን ሞተሮች በምን ያህል ፍጥነት ማሽከርከር እንዳለበት ለማወቅ እየጣረ እንደነበር አወቀ። ኢንዛይን ብሌር ለመጸለይ ወደ ክፍሉ ተመለሰ። እንዲህም በማለት ጸለየ፣ ሞተሮቹ ያላቸውን ችግር ለመቅረፍ ምን ማድረግ እችላለሁ? በምላሹ መንፈስ ቅዱስ በመርከቡ ዙሪያ እንዲሄድና የበለጠ መረጃ እንዲሰበስብ ገፋፋው። በድጋሚ ወደ አለቃው ተመልሶ በመርከቡ ዙሪያ ያለውን ሁኔታ እንዲቃኝ እንዲፈቅድለት ጠየቀው። ከዛ የደህንነት ገመድ በወገቡ ላይ በመታጠቅ በወጀብ ውስጥ ገባ። በመርከቡ ኋላ በመቆም መርከቧን የምትፈጥረው ሞገድ ወደ ላይ ስትወጣ ታላላቅ መስክሰቢያዎቹን ተመለከተ። አንዱ ብቻ ነበር በሙሉ አቅም የሚሰራውና በፍጥነት ነበር የሚሽከረከረው። ከዚህ ምልከታ በኋላ ኢንዛይን ብሌር በድጋሚ ጸለየ። የተቀበለው ግልጽ መልስ በመስራት ላይ ያለው ሞተር በከፍተኛ ጫና ላይ እንዳለና ትንሽ መቀዝቀዝ እንዳለበት ነበር። ስለዚህ ወደ አለቃው በመመለስ መፍትሄውን አቀረበ። የመርከብ አለቃው በመገረም የመርከቡ ኢንጂነሮች ማዕበሉን ለማሸነፍ ተቃራኒ የሆነ መፍትሄ በማቅረብ ደህና የሆነው ሞተር ፍጥነት እንዲጨምሩ እንዳዘዙ ነገረው። ይሁን እንጂ አለቃው የኢንዛይን ፕሌርን ሐሳብ ተቀብሎ ሞተሩን አቀዘቀዘው። ንጋት ላይ መርከቧ በተረጋጋ ውሃዎች ላይ በደህንነት ተገኘች። ከሁለት ሰዓታት በኋላ ደህና የሆነው ሞተር ስራን በአጠቃላይ አቆመ። በቀሪው ሞተር ግማሽ ኃይል መርከቧ ወደ ወደቡ አመራች። የመርከብ አለቃው ለኢንዛይን ብሌር እንዲህ አለው፣ ያንን ሞተር ባናቀዘቅዘው ኖሮ በማዕበሉ ውስጥ ስራውን ያቆም ነበር። ካለዛ ሞተር መርከቧን ማሽከርከር ከቶ አይቻልም ነበር። መርከቧ ትገለበጥና ትሰምጥ ነበር። ካፒቴኑ ወጣቱን የኋለኛው ቀን ቅዱስ ወታደር አመሰገነው። እናም የእርሱን መንፈሳዊ ምሪት በመከተሉ መርከቧን ሰራተኞቹ ማዳኑን እንዳመነ ነገረው። ይህ ታሪክ በጣም ውስብስብ ነው። እንደዚህ አይነት አስፈሪ ሁኔታ ሊገጥመን ባይችልም ይህ ታሪክ እንዴት መንፈሳዊ ምሪቶችን በበለጠ ሁኔታ መቀበል እንደምንችል ጠቃሚ መረጃዎችን ይዟል። መጀመሪያ ራእይን በተመለከተ መቀበያችንን በተገቢ ሁኔታ ቅኝቱን ወደ ሰማይ ማድረግ ይኖርብናል። ኢንዛይን ብሌር ንጹህና በእምነት የሞላው ሕይወት ነበር የሚመራው። ታዛዥ ባይሆን ኖሮ ለመርከቧ ደህንነት ለመጸለይና ለየት ያለ ምሪት ለመቀበል መንፈሳዊ መተማመን አይኖረውም ነበረ። እያንዳንዳችን እርሱ እንዲመራን ሕይወታችንን ከእግዚአብሔር ትእዛዝ ጋር ለማስተካከል ጥረት ማድረግ ይኖርብናል። አንዳንድ ጊዜ ብቁ ባለመሆናችን የሰማይ መልእክት ልንሰማ አንችልም። በድጋሚ ግልጽ የሆነ መልእክትን ለመቀበል ንስሐና ታዛዥነት መንገዶቹ ናቸው። የብሉይ ኪዳን ንስሐ የሚለውን ቃል ትርጉም መታጠፍ ወይም ዞሮ መመለስ ማለት ነው ይላል። ከእግዚአብሔር የራቃችሁ ሲመስላችሁ በመዞርና ወደ አዳኙ በመመልከት ከኃጢአት ለመመለስ መወሰን አለባችሁ። እናም እጆቹ ተዘርግተው እናንተን እየጠበቁ ታገኙታላችሁ። እናንተን ለመምራት በጣም ጉጉ ነው። እናም ያንን ምሬት በድጋሚ ለመቀበል አንድ ጸሎት ነው የሚቀራችሁ። ሁለተኛ ኢንዛይን ብሌር ጌታ ችግሩን ብቻ እንዲቀርፍለት አልጠየቀም። የመፍትሄውም አካል ለመሆን ምን ማድረግ እንዳለበት ጠየቀ። እኛም እንደዚህ እንጠይቅ ይሆናል። ጌታ፣ የመፍትሄው ክፍል ወይም አካል ለመሆን ምን ማድረግ አለብኝ? በጸሎት ችግሮቻችንን ከመዘርዘርና ጌታ መፍትሄ እንዲሰጠን ከመጠየቅ የጌታን እርዳታ የምናገኝበት መንገድ እንፈልግ። እናም በመንፈስ ምሬት ለመጓዝ ቃል እንግባ። በዚህ የኢንዛይን ብሌር ታሪክ ውስጥ ሶስተኛ ጠቃሚ ትምህርት አለ። ከዚህ ቀደም ባሉ ሁኔታዎች ውስጥ እርሱ ከመንፈስ ምሪቶችን ባይቀበል ኖሮ በእንደዚህ አይነት በተረጋጋ ማረጋገጫ ይጸልይ ነበረን? የአውሎ ንፋስ መድረስ የመንፈስ ቅዱስን ስጦታዎች በማንሳት አራግፈን ምን ማድረግ እንዳለብን የማሰቢያ ጊዜ አይሰጠንም። ይህ ወጣት ግልጽ በሆነ ሁኔታ ከዚህ ቀደም በሕይወቱ እንዲሁም ሚስዮናዊ በነበረበት ወቅት የተማረውን ደጋግሞ የተጠቀመበትን ስልክ እየተከተለ ነበር። በአስፈሪ ወጀብ ውስጥ የመንፈስ ቅዱስን ምሪት ለመረዳት እንድንችል በተረጋጋ ውሃ ላይ ሳለን አስቀድመን መሪያችን አድርገን ልንወስደው ይገባናል። እግዚአብሔር በሁሉም ነገሮች ላይ እስኪያዘን መጠበቅ የለብንም ተብሎ በተጻፈ አንዳንዶች ሰነፍ አገልጋዮች ተብለን እንዳንቆጠር ከመንፈስ የቀን ተቀን ምሪትን መጠበቅ እንደሌለብን ሊደመድሙ ይችላሉ። ይህ ጥቅስ ጆሴፍ ስሚዝ በቀደምት ጊዜያት የነበሩ ሚስዮናዎች ስለሚሲዮን ጥሪያቸውና ጉዞ እቅዳቸው በራሳቸው ሊቀበሉት የሚገባን ራእይ እንዲቀበላቸው ሲጠይቁት የተሰጠ ነው። ቀደም ባሉት የጥቅሱ ቁጥሮች እነኚህ ሚስዮናኖች ጌታ ወደ ሚስዮን እንዲሄዱና እርስ በርሳቸውና ከጌታ ጋር እንዲመክሩ ጠይቋቸው ነበር። እነዚህ ሚስዮኖች ስለ ጉዞአቸው እቅድ ልዩ ራእይ ፈለጉ። የራሳቸውን መመሪያ በግል ጉዳያቸው መፈለግ እንዳለባቸው አልተማሩም ነበር። ጌታ ይህንን አመለካከት ስንፈት ብሎ ጠራው። የቀድሞ የቤተ ክርስቲያን አባሎች ራእይ ለራሳቸው እንዴት መቀበል እንዳለባቸው መማር ባለመቻላቸው አደጋ ውስጥ በመሆናቸው እውነተኛ ነቢይ ስላላቸው ደስተኛ ሆነ ይሆናል። በመንፈስ ራስን መቻል ማለት የጌታን ድምፅ በመንፈስ አማካኝነት በግል ሕይወታቸው መስማት ማለት ነው። አልማ ልጁን እንዲህ ብሎ መከረው፣ በሁሉም ነገር ከጌታ ጋር ተማከር። በመንፈስ መኖር ብለን በምንጠራው በእንደዚህ አይነት ሁኔታ ውስጥ መኖር ከፍተኛ እድል ነው። የመረጋጋትና የእርግጠኝነትን ስሜት እንዲሁም ፍቅር፣ ደስታና ሰላም ስለ የመንፈስ ፍሬዎች ያመጣል። የኢንዛይን ብሌር ራእይን የመቀበል ችሎታ እሱንና የሥራ አጋሮቹን ከከባድ ሞገድ አዳነ። በዛሬ ቀን ሌላ አይነት ከባድ ሞገዶች አሉ። የመጽሐፈ ሞርሞን ህይወት ሳፍሬ 13 ምሳሌ በዚህ ዓለም ውስጥ መንፈሳዊ ደህንነትን እንዴት ማግኘት እንደምንችል ኃይለኛ የሆነ ምሳሌ ያቀርባል። ይህ ህልም ወደ እግዚአብሔር ለመመለስ በመንገድ ላይ የተራመዱ ላሉ ለቤተክርስቲያን አባሎች መንፈሳዊ እድገትን ስለሚያመጣ ድንገተኛ የጨለማ ጭጋግ ይናገራል። ይህን ምሳሌ በኃይለህኒ ላይ ሰሰለው በጣም ብዙ የሆኑ ህዝቦችን ያንን መንገድ ሲጓዙ ጥቂቶች የብረት ዘንጉን በእጃቸው አጥብቀው ይዘው ሲጓዙ፣ ነገር ግን ሌሎች ደግሞ ከፊታቸው ያሉትን ሰዎች እግር ያዩ ሲጓዙ መለከታለሁ። ይህ ሂደት ትንሽ የሆነ ሐሳብን ወይም ሙከራን ይጠይቃል። ሌሎች ሰዎች የሚያደርጉትን የሚያስቡትን ነገር ለማድረግና ለማሰብ ቀላል ነው። ይህ ሥራ በጻሃማ ጊዜ ቀላል ነው። ነገር ግን የማታለል ሞገዶችና ያሰጭ ጭጋጎች ካለማስጠንቀቅ ይነሳሉ። በእነዚህ ሰዓት ከመንፈስ ቅዱስ ድምጽ ጋር መግባባት መቻል የመንፈሳዊ ህይወት ወይም ሞት ጉዳይ ነው። የነፊ ቃል ኪዳን እንዲህ ይላል፣ የእግዚአብሔር ቃል ለሚሰሙ ሁላ እናም እርሱን አጥብቆ ያዘ በፍጹም አይጠፋም። ፈተናዎችና የጠላት ክፉ ፍላጻ እነሱን በማሳወር አሸንፈው ወደ ጥፋት ለመውሰድ አይችሉም። በመንገድ ላይ ከፊታቸው ያሉትን ሰዎች እግር በማየት መተከል በቂ አይደለም። ሌሎች ሰዎች የሚያደርጉትና የሚያስቡትን ማድረግና ማሰብ አንችልም። ትርጉም ያለው ኑሮ መኖር አለብን። እያንዳንዳችን እጃችንን በብረት ዘንጉ ላይ ማድረግ አለብን። ከዛ እጃችንን ይዞ እንደሚመራንና ለጸሎታችን መልስ እንደሚሰጠን በማወቅ ወደ ጌታችን በሆነ መታመን መሄድ እንችላለን። በኢየሱስ ክርስቶስ ስም አሜን።
በምድር ላይ በጣም አስገራሚ ከሆኑ ፍጥረታት መካከል ሞናርክ ቢራቢሮ አንዱ ነው። የገና በዓል ለማክበር ከባለቤቴ ጋር ወደ ሜክሲኮ በሄድን ጊዜ ሚሊዮኖች ሞናርክ ቢራቢሮች ክረምትን የሚያሳልፉበትን ማቆያ ይጎበኛል። ያን አካባቢ ማየት የእግዚአብሔር ፍጥረታት የሚያሳዩትን የአንድነት ምሳሌና መለኮታዊ ሕግ ታዛዥነት መንጸባረቅ አስደናቂ ነበረ። ሞናርክ ቢራቢሮች ሁነኛ አሳሾች ናቸው። የፀሐይ አቅጣጫን በመጠቀም ወዴት መሄድ እንዳለባቸው ያውቃሉ። በፀሐይ ወቅት ከሜክሲኮ ብዙ ማይል በመጓዝ ወደ ካናዳ ይሄዳሉ። በበልግ ወቅት ደግሞ አረንጓዴ ወደ ሆኑት የሜክሲኮ ጫካዎች ይመለሳሉ። ይህን አመት ከአመት የሚያደርጉት ትንሿን ክንፋቸውን በመጠቀም ነው። በጉዟቸውም ወቅት በምሽት ራሳቸውን ከብርድና ከጠላት ለመጠበቅ በአንድነት ዛፍ ላይ ይከማቻሉ። የቢራቢሮች ቡድን ካሊዮዶስኮፕ በመባል ይታወቃል። የሚያምር ምስል አይደለምን? በካሊዮዶስኮፕ ውስጥ እያንዳንዱ ቢራቢሮ ልዩና የተለየ ነው። እነዚህን ስስ ፍጥረቶች በተወዳጁ ፈጣሪ ተቀርጸው የመኖር አቅም፣ የመጓዝ፣ የመዋለድ ከአንድ አበባ ወደ ሌላ አበባ በመሄድ እንዲቀስሙና ህይወትን እንዲቀርጹ አቅም ሰጥቷቸዋል። ምንም እንኳን እያንዳንዱ ቢራቢሮ የተለያየ ቢሆንም ሁሉም በአንድነት ዓለምን ውብና ፍሬያማ ለማድረግ ይሰራሉ። እንደ ሞናርክ ቢራቢሮች እኛም ከሰማያዊ ወላጆቻችን ጋር እንደገና ለመገናኘት ወደ ሰማያዊ ቤታችን ጉዞ ላይ ነን። እንደ ቢራቢሮቹ ህይወታችንን ለመምራት የተፈጥሮችን ልኬት ለመሙላት መለኮታዊ የሆኑ ባህሪዎች ተሰጥተውናል። እንደነሱ ልባችንን አንድ ላይ ካቀናጀን ዶሮ ጫጩቶቿን በክንፏ እንደምትሰበስበው ጌታ ይጠብቀናል። እናም ውብ ካሊዮዶስኮፕ ያደርገናል። ወጣት ሴቶችና ወንዶች፣ እህትና ወንድሞች በዚህ ጉዞ ላይ አንድ ላይ ነን። አስደናቂ ወደ ሆነው ግባችን ለመድረስ አንዳችን ለሌላችን እናስፈልጋለን። አንድነት ያስፈልገናል። ጌታ አንድ ሁኑ እናም አንድ ካልሆናችሁ የኔ አይደላችሁም ብሎ አዞናል። ኢየሱስ ክርስቶስ ከአባቱ ጋር ያለው አንድነት ከሁሉ የላቀ ምሳሌ ነው። የወልድ ፍቃድ በአንድ በአብ ውስጥ ተውጦ በዓላማ በፍቅር እና በስራ አንድ ናቸው። ጌታ ከአባቱ ጋር ያለው የአንድነት ፍጹም ምሳሌን በመከተል ከእርሱ ጋር እንዲሁም እርሱን እርስ በርሳችን አንድነት ማድረግ እንዴት እንችላለን? በሐዋርያት ሥራ ምዕራፍ 1 14 ላይ የሚያነሳሳ ቃል እናገኛለን። ወንዶች በጸሎትና በጽሞና በአንድ ልብ ሆነው ከሴቶቹ ጋር ይተጉ ነበር። በሐዋርያት ሥራ መጽሐፍ ላይ እንደምናነበው ክርስቶስ ወደ ሰማይ ትንሣኤን እንዳደረገ አካል ካረገ በኋላ ደቀ መዛሙርቶቹ በትጋታቸው ምክንያት ስለተቀበሉት በረከት እንዲሁም በሐዋርያት ሥራ ላይ በአንድ ልብ የሚለው ቃል በተደጋጋሚ መጠቀሱ አስፈላጊ መስለኛል። ተመሳሳይ የሆነ ምሳሌ በአሜሪካ አጉሪ ገኙ የነበሩ ታማኞች ጌታ በጎበኛቸውና ባገለገላቸው ሰዓት እናያለን። በአንድ ልብ ማለት በስምምነት በህብረትና በአንድነት ማለት ነው። በሁለቱም ቦታዎች ታማኞቹ ቅዱሳን በአንድነት ስለ ክርስቶስ መስክረዋል። የእግዚአብሔር ቃል በአንድነት አጥንተዋል። እናም በፍቅር እርስ በርሳቸው ተረዳርተዋል። የጌታ ተከታዮች በዓላማ በፍቅርና በስራ ላይ አንድ ነበሩ። ማን እንደነበሩ ያውቁ ነበር። ምን ማድረግ እንደነበረባቸውም ያውቃሉ። ያደረጉ የነበረውም ለእግዚአብሔር እንዲሁም ለእርስ በርሳቸው ባላቸው ፍቅር ነበር። እነርሱ በአንድ ወደፊት የሚጓዝ እጹብ ድንቅ ካሌዶስኮፕ አካል ነበሩ። የተቀበሏቸው በረከቶች ይህን ይመስላሉ። በመንፈስ ቅዱስ ተሞልተው ነበር። ተአምራት በመካከላቸው ተደርገው ነበር። ቤተ ክርስቲያኗም አደገች። ጠብ በመካከላቸው አልነበረም። ጌታ በሁሉ ነገር ባርኳቸው ነበረ። አንድ የነበሩበት ምክንያት ጌታን በግላቸው ማወቃቸው ነው ብለን መገመት እንችላለን። ካጠገቡ ነበሩ። የመለኮታዊ ተልእኮው ምስክሮች ነበሩ። የተአምር አሰራሩ እንዲሁም የትንሳኤው ምስክሮች ነበሩ። የእጆቹንና የእግሮቹ ምልክት አይተዋል፣ ዳሰዋልም። በእርግጠኝነትም ቃል የተገባለት መሲህ እንዲሁም የዓለም መድኃኒት መሆኑን አውቀው ነበረ። የመዳን የሰላምና የዘላለማዊ እድገት ምንጭ መሆኑን ተረድተው ነበረ። ምንም እንኳን አዳኛችን በእውን አይናችን ባናይም ሕያው መሆኑን ማወቅ እንችላለን። ወደ እርሱ ስንጠጋ ስለ ተልእኮ ግላዊ ምስክርነት በመንፈስ ቅዱስ አማካኝነት እንዲኖረን ስንሻ ዓላማችንን የበለጠ እንረዳለን። የእግዚአብሔር ፍቅር በልባችን ያድጋል። እንደ ካሌዶስኮፕ በቤተሰባችን በዋርዳችንና በማህበረሰባችን ውስጥ አንድ ለመሆን ወኔ ይኖረናል። እርስ በእርሳችንም በአዲስና በተሻለ መንገድ እንረዳዳለን። ተአምራት የእግዚአብሔር ልጆች በመንፈስ ተመርተው በአንድነት ሲሰሩና ለተቸገሩት ሲደርሱ ይከሰታሉ። በአደጋ ጊዜ በሰዎች መካከል ስለሚታይ ጎረቤታዊ ፍቅር ብዙ ታሪኮች እንሰማለን። ለምሳሌ ባለፈው ሳምንት የሂውስተን ከተማ በኃይለኛ ጎርፍ ስትጥለቀለቅ ሰዎች የራሳቸውን ፍላጎት ትተው ሌሎችን ለማዳን ሄደው ነበር። የሽማግሌዎች ጉባኤ ፕሬዝዳንት ለእርዳታ ተጣራ። እናም 77 ታንኳዎች በፍጥነት ተዘጋጁ። የአደጋ ጊዜ ሰራተኞች ወደ ተጠቁ መንደሮች በመሄድ ቤተሰቦችን ወደ ስብሰባ አዳራሽ አጓጓዛቸው። መጠለያና አስፈላጊውንም እርዳታ አገኙ። አባላት ሆኑ አባላት ያልሆኑ በአንድ ዓላማ በህብረት ሰሩ። በሳንዲያጎ ቺሌ የምትገኝ የሴቶች መረዳጃ ፕሬዝዳንት በማህበረሰቧ ውስጥ የሚገኙትን የሄቲ ስደተኞችን የመርዳት ፍላጎት ነበራት። የክህነት ስልጣን ካላቸው አመራሮቿና ከሌሎች መሪዎች ጋር በመወያየት ስደተኞቹ ወደ አዲሱ ቤታቸው በተሻለ መንገድ እንዲቀላቀሉ የስፓኒሽ ቋንቋ ለማስተማር ሀሳብ አመጡ። ሁሌ ቅዳሜ ማለዳ ለመማር የሚጓጉ ተማሪዎች ጋር ሚስዮናውያን ይሰበሰባሉ። በህንጻው ውስጥ ያለው የአንድነት ስሜት የተለየ መነሻ ያላቸው ሰዎች በአንድነት ሲያገለግሉ የሚያሳይ ምሳሌ ነው። በሜክሲኮ በመቶዎች የሚቆጠሩ አባላት በመሬት መንቀጥቀጥ የተጎዱትን ለመርዳት ለብዙ ሰዓት ተጓዙ። የእጅ መሳሪያ ማሽኖችንና ለጎረቤታቸው ፍቅር ይዘው መጡ። በጎ ፈቃደኞች በስብሰባ አዳራሽ ውስጥ መመሪያን ለመቀበል በተሰበሰቡ ጊዜ የዛሁታን ከተማ ከንቲባ የኢየሱስን ንጹህ ፍቅር ንጸብራቅ ባየ ጊዜ በእንባ ተንሰቀሰቀ። በየወሩ በክህነት ስልጣን ጉባኤ በሴቶች መረዳጃ እንድንማር በአውራጃችንና በቅርንጫፎቻችን ካሌዶስኮፕ ንቁ ተሳታፊዎች እንድንሆን ሁላችንም የምንገጥብበትና የምንፈልግበት ቦታ በማዘጋጀት ጌታ ለኛ እድል እየሰጠን ነው። የሁላችንም መንገዶች የተለያዩ ናቸው። ሆኖም ግን ሁላችንም በአንድነት እንሄዳቸዋለን። መንገዳችን በፊት ስላደረግነው ወይም በፊት ስለነበርንበት ሳይሆን በአንድነት ስለምንሄደው አሁን ስለምንሆነበት ነው። በመንፈስ ቅዱስ ተመርተን ስንማከር የት እንደሆነን እና የት መሆን እንዳለብን ማየት እንችላለን። ተፈጥሯዊ አይናችን ማየት የማይችለውን እይታ መንፈስ ቅዱስ ይሰጠናል። ምክንያቱም መገለጥ በመካከላችን ስለተበተነ እና መገለጦች አንድ ላይ ስናደርግ የበለጠ ማየት ስለምንችል ነው። በአንድነት ስንሰራ አላማችን የጌታን ፍቅር መፈለግና ማድረግ መሆን አለበት። ብርታታችን ለእግዚአብሔር ለጎረቤታችን የሚሰማን ፍቅር መሆን አለበት። እናም ትልቁ ፍላጎታችን በትጋት መስራት መሆን አለበት። በዚህም ታላቅ ለሆነው ለአዳኛችን መመለስ መንገድ እናዘጋጃለን። ብቻኛው ይህንን የምናደርግበት መንገድ በአንድነት ብቻ ነው። እንደ ሞናርክ ቢራቢሮች እያንዳንዳችን ባለን መገለጫና በምንሰጠው አስተዋጽኦ የሚያምርና ፍሬያማ ስራን ለመስራት በአንድነት ጥቂት እርምጃዎችን በመራመድና ከእግዚአብሔር ቃል ጋር ፍጹም በሆነ ስምምነት ጉዟችንን እንቀጥል። ጌታችን ኢየሱስ ክርስቶስ በስሙ በአንድነት ስንሰበሰብ በመካከላችን እንደሚሆን ቃል ገብቶልናል። ሕያው እንደሆነ መሰክራለሁ። እናም እንደዛሬ ባለች የምታምር ጸደይ ጧት እንዳረገ አውቃለሁ። እሱ የገዢዎች ሁሉ ገዢ ነው። የነገስታት ሁሉ ንጉስ ነው። እናም የጌቶች ሁሉ ጌታ። በመንፈስ ቅዱስ እየተመራን ከአባታችንና ከተወዳጁ ልጁ ጋር አንድ እንሆን ዘንድ ትሁቱ ጸሎቴ ነው። በጌታ በኢየሱስ ክርስቶስም አሜን።
We love and miss President Monson. Monsonen anwaddachawallen nam nafaqachawallen endiyum President Nelsonen anwaddachawallen endegfachawallen President Nelson balbachin us yeteleye bota allachaw wataat abbat benabarku gize ya 5 amat edme yenebaraw tinishu wondelijachin and kan katimurtet metana natu ndisil tayekat abba yemisaraw sira ma aynes sira no ከዚያም አዳዲስ የክፍል ጓደኞቹ ስለ አባቶቻቸው ስራ መከራከር እንደጀመሩ አብራራ። አንዱ የአባቱ የከተማው የፖሊስ አዛዥ እንደሆነ ተናገረ። ሌላኛው ደግሞ በኩራት አባቱ ያንድ ትልቅ ድርጅት ዋና አለቃ እንደሆነ ተጠየቀ። እናም ስለሱ አባት ሲጠየቅ ልጄ በቀላሉ እንዲያለ አባቴ ቢሮ ውስጥ ኮምፒውተር ላይ ነው የሚሰራው። ከዚያ የሰጠው መልስ ትናንሽ ጓደኞቹ እንዳልሳበ በተረዳ ጊዜ እንዲህ ብሎ ጨመረበት። እናም በነገራችን ላይ አባቴ ያጥናፈ ዓለማት አለቃ ነው አለ። እንደማስበው ከሆነ ያ የውይይታቸው መቋጫ ነበር። ለሚስቴ እንዲህ ብዬ ነገርኳት። ስለ መዳን እቅድ እና ዋናው ማን እንደሆነ በጥልቀት ሰፋ አድርገን እሱን የምናስተምርበት ሰዓት ነው አልኳት። ነገር ግን ልጆቻችን ስለ መዳን እቅድ እያስተማርን በሄድን ቁጥር የፍቅር እቅድ መሆኑን እየተማሩ በመጡ ጊዜ ለሰማይ አባትና ለአዳኛቸው ያላቸው ፍቅር አደገ። የኢየሱስ ክርስቶስ ወንጌል ማዕከል ያደረገው በአብ እና በአዳኝ ፍቅር ላይ እናም ለነሱ እና እርስ በርሳችን ባለን ፍቅር ላይ ነው። ሽማግሌ ጆፍሪ አር ሆላንድ እንዳሉት ከዘላለም እስከ ዘላለም የመጀመሪያው ታላቅ ትእዛዝ እግዚአብሔርን በሙሉ ልባችን፣ ኃይል፣ አእምሮ እና ጥንካሬ ማፍቀር ነው። ያም ታላቁ የመጀመሪያው ትእዛዝ ነው። ነገር ግን ለዘላለም የመጀመሪያው ታላቅ እውነት እግዚአብሔር እኛን በሙሉ ልቡ፣ ኃይሉ፣ አእምሮ እና ጥንካሬው እንደሚያፈቅረን ነው። ያ ፍቅር የዘላለማዊነት የመሰረት ድንጋይ ነው። ይህም የቀን ተቀን ሕይወታችን የመሰረት ድንጋይ መሆን አለበት። ተክሳለቀ የለት ከለት ኑሯችን የመሰረት ድንጋይ በመሆኑ ከእያንዳንዱ እውነተኛ የኢየሱስ ክርስቶስ ደቀ መዝሙር ይህ ንጹሕ ፍቅር ይጠበቃል። ነቢዩ ሞርሞን እንዳስተማረው ስለሆነም የተወደዳችሁ ወንድሞቼ በልጁ ኢየሱስ ክርስቶስ እውነተኛ ተከታዮች ሁሉ ላይ በሚያፈሰው ይህን ፍቅር ትሞሉ ዘንድ በኃይል ከልባችሁ ወደ አብ ጸልዩ። በእርግጥም ፍቅር የእያንዳንዱ እውነተኛ ፍቅር ደቀ መዝሙር ምልክት ነው። እውነተኛ ደቀ መዛሙርት ማገልገልን ይወዳሉ። አገልግሎት የእውነተኛ ፍቅርና በጥምቀት ወቅት የገቡት ቃል ኪዳን መገለጫ እንደሆነ ያውቃሉ። በቤተ ክርስቲያን ውስጥ ያላቸው ጥሪ ወይም በማህበረሰብ ውስጥ ያላቸው ድርሻ ምንም ይሁን ምን ጌታና እርስ በርሳቸው ለመዋደድ ለማገልገል ያላቸው መሻት እያደገ ሲሄድ ይሰማቸዋል። አውነተኛ ደቀ መዛሙርት ይቅር ማለትን ይወዳሉ። የአዳኝን ቤዛነት የያንዳንዳችን ኃጢያቶችና ሰቶች ሁሉ እንደሚሸፍን ያውቃሉ። የከፈለው ዋጋ ሁሉን ያጠቃለለ ክፍያ እንደሆነ ያውቃሉ። መንፈሳዊ ግብሮች፣ ክፍያዎች፣ ኮሚሽኖች እናም ከኃጢያቶች ጋር ከሰቶች እናም ከተሳቱ ተግባሮች ጋር የተያያዙ ክፍያዎችን ሁሉ ተሸፍነዋል። አውነተኛ ደቀ መዛሙርት ይቅርታ ለመጠየቅና ይቅርታ ለመቀበል ፈጣን ናቸው። የተወደዳችሁ ወንድሞቼና እህቶቼ ይቅር ለማለት ጥንካሬ ማግኘት የምትቸገሩ ከሆነ ሌሎች ለእናንተ ላይ ያደረጉትን ነገር አታስቡ። ነገር ግን ጌታ ለእናንተ ያደረገውን አስቡ። እናም በቤዛው የመዋጀት በረከቶች ሰላምን ታገኛላችሁ። እውነተኛ ደቀ መዛሙርት በልባቸው ሰላምን ይዘው ራሳቸውን ለጌታ አሳልፈው ይሰጣሉ። ትሁትና የሚገዙ ናቸው፣ ምክንያቱም እሱን ይወዳሉና። ጌታ በሚያደርገው ነገር ብቻ ሳይሆን ነገር ግን እንዴትና መች እንደሚያደርግም ፍቃዱን ሙሉ በሙሉ ለመቀበል እምነት አላቸው። እውነተኛ ደቀ መዛሙርት እውነተኛ በረከቶች ሁሌም እነርሱ የሚፈልጉት ነገር ሳይሆን ነገር ግን ጌታ ለእነርሱ የሚፈልገው እንደሆነ ያውቃሉ። እውነተኛ ደቀ መዛሙርት ጌታን ከዓለም አስበልጠው ይወዳሉ። እናም በእምነታቸው ጠንካራና የማይነቃነቁ ናቸው። በሚቀያየርና ግራ በሚያጋባ ዓለም ውስጥ ጠንካራና ጽኑዎች ይታያሉ። እውነተኛ ደቀ መዛሙርት የመንፈስ ቅዱስንና የነቢያትን ድምፅ መስማት ይወዳሉ። እናም በዓለም ድምፅ ግራ አይጋቡም። እውነተኛ ደቀ መዛሙርት በቅዱስ ስፍራዎች መቆም ይወዳሉ። እናም የቆሙበትን ስፍራ ቅዱስ ማድረግ ይወዳሉ። የትም ይሂዱ የት የጌታን ፍቅርና ሰላም ወደ ሰዎች ልቦች ማምጣትን ይወዳሉ። እውነተኛ ደቀ መዛሙርት ለጌታ ትእዛዛት መታዘዝን ይወዳሉ። የሚታዘዙትም ጌታን በመውደዳቸው ምክንያት ነው። ኪዳናቸውን ሲወዱና ሲጠብቁ ልቦቻቸው ይታደሳሉ። እናም ተፈጥሯቸው ራሱ ይቀየራል። ንጹሕ ፍቅር የእያንዳንዱ እውነተኛ ደቀ መዛሙርት ምልክት ነው። ስለ ንጹሕ ፍቅር ከእናቴ ተማርኩ። የቤተ ክርስቲያን አባል አልነበረችም። አንድ ቀን ከብዙ ዓመታት በፊት በካንሰር ሕመም ስትሰቃይ የነበረችውን እናቴን ጎበኘዋት። ልትሞት እንደነበረ አውቅ ነበር፣ ነገር ግን እየተሰቃየች ስለነበረ አሳስቦኝ ነበር። አንዳችም ነገር አላልኩም። ነገር ግን ጠንቅቃ ስለምታውቀኝ እንዲህ አለችኝ፣ እንደ አሰብክ እመለከታለሁ አለችኝ። ከዚያ የሚያስገረመኝ ነገር ድክም ባለ ድምፅ እንዲህ ጠየቀችኝ፣ እንዴት እንደሚጸለይ ልታስተምረኝ ትችላለህ? ለአንተ መጸለይ ይፈልጋለሁኝ። የተወደድክ የሰማይ አባት ተብሎ እንደሚጀመር አውቃለሁ። ነገር ግን ከዛ ምን ልበል? ከአልጋዋ ጎን ስንበረከክም ጸለየችልኝ። ከዚህ በፊት ተሰምቶኝ የማያውቅ ፍቅር ተሰማኝ። ቀላል፣ እውነተኛ እና ንጹሕ ፍቅር ነበረ። ስለ መዳን እቅድ ባታውቅም እንኳ በልቧ ውስጥ እናት ለልጇ ያላት ፍቅር አይነት የራሷ የሆነ የግል የፍቅር እቅድ ነበራት። በህመም ውስጥ ነበረች። ለመጸለይ እንኳ አቅማታ ስትታገል ነበር። ድምጿን በግድ ነበር እኔ የምሰማው። ነገር ግን በእርግጠኝነት ፍቅሯ ተሰምቶኛል። እንደዚህ ማሰቤን አስታውሳለሁ። በእንደዚህ ታላቅ ህመም ውስጥ ያለ ሰው እንዴት ስለ ሌላ ሰው ይጸልያል? ጸሎት የሚያስፈልጋት እርሷ ነበረች። ከዚያ መልሱ ወደ አእምሮዬ በግልጽ መጣ። ንጹሕ ፍቅር እኔን በጣም ከመውደዷ የተነሳ ስለ ራሷ ረሳች። በወሳኝ ሰዓቷ እንኳ ከራሷ አስበልጣ ወደደችኝ። አሁን የተወደዳችሁ ወንድሞቼና እህቶቼ፣ ይህንን አይደል ጌታ ያደረገው? በእርግጥ ዘላለማዊ በሆነ እና በጣም በላቀ ሁኔታ፣ ነገር ግን በታላቅ ህመሙ መሃል በዚያች ማታ በአትክልት ስፍራ ውስጥ ማሰብ ከሚቻለው በላይ እየተሰቃየ እሱ ነበር እርዳታ የሚያስፈልገው። ነገር ግን በስተመጨረሻም ስለ ራሱ ረሳና ሙሉ ዋጋ እስኪከፍል ድረስ ለእኛ ጸለየልን። ያንን እንዴት ሊያደርግ ቻለ? ለላከው ለአባቱ እና እንዲሁም ለኛ ባለው ንጹህ ፍቅር ምክንያት ነው። ከራሱ በላይ አባቱና እኛን ወዶናል። ላደረገው ነገር ነው የከፈለው። ላልፈጸመው ኃጢአት ነው የከፈለው። ለምን? ንጹህ ፍቅር። ሙሉ ክፍያውን በመክፈሉ ንስሐ የምንገባ ከሆነ የከፈለበትን በረከቶች ለኛ ለመስጠት የሚያስችል ሁኔታ ላይ ነበር። ለምንድን ነው ይሄንን ያደረገው? አሁንም ሁሌም ንጹህ ፍቅር። ንጹህ ፍቅር የእያንዳንዱ እውነተኛ ደቀ መዝሙር ምልክት ነው። ፕሬዝዳንት ቶማስ ኤስ ሞንሰን እንዳሉት ጥቅስ አሁን በዛሬው ዕለት የቤተሰቦቻችን አባሎችም ሆኖ ጓደኞቻችንም ቀለል ያለ ትውውቅም ወይም ሙሉ ለሙሉ እንግዳም ቢሆኑ እንኳ ለእግዚአብሔር ልጆች ሁሉ ያለንን ፍቅር መግለጽን ጀምር። በየጧቱ ስንነሳ በመንገዳችን ላይ ለመጡ ማናቸውም ነገሮች በፍቅርና በበጎነት ምላሽ ለመስጠት እንወስን። ወንድሞችና እህቶች የኢየሱስ ክርስቶስ ወንጌል የፍቅር ወንጌል ነው። ታላቁ ትእዛዝ ስለ ፍቅር ነው። ለኔ ስለ ፍቅር ብቻ ነው። ልጁን ለኛ የሰዋው የአባት ፍቅር ሁሉን ለኛ የሰዋው የአዳኝ ፍቅር ነው። ለልጆቻቸው ማንኛውም ነገር የሚሰጡት የእናትና የአባት ፍቅር። በጸጥታ ለሚያገለግሉና ለአብዛኞቻችን የማይታወቁ ነገር ግን በጌታ በደንብ የታወቁ ሰዎች ፍቅር። ሁሉንምና ሁሌም ይቅር የሚሉት ፍቅር። ከሚቀበሉት በላይ የሚሰጡ ሰዎች ፍቅር። የሰማይ አባቴን ወደዋለሁ። አዳኜን ወደዋለሁ። ወንጌልን በጣም ወደዋለሁ። ቤተ ክርስቲያኑን በጣም ወደዋለሁ። ቤተሰቤን ወደዋለሁ። ይህንን ድንቅ ሕይወት ወደዋለሁ። ስለ እኔ ሁሉም ነገር ስለ ፍቅር ብቻ ነው። ይህ የአዳኜ ትንሣኤን የምናስብበት ቀን ለእያንዳንዳችን የመንፈሳዊ ዳግመ እድሳት ይሁንልን። ይህ ቀን በፍቅር የተሞላ ሕይወት የዕለት ተዕለት ኑሯችን መሠረት ድንጋይ የሚጣልበት ይሁንልን። የእያንዳንዱ እውነተኛ ደቀ መዝሙር ምልክት በሆነው በንጹሕ የክርስቶስ ፍቅር ልቦቻችን ይሞሉ። ይህ ጸሎቴ ነው። በኢየሱስ ክርስቶስ ስም አሜን።
የተወደዳችሁ ወንድምና እህቶች እና በጣም ሁሉን ነገር አመሰግናለሁ ይሄ ድል ስለተሰጠኝ እናም የተሰማኝንም። ከጥቂት ዓመታት በፊት እኔና ባለቤቴ በሶልት ሌክ ሲቲ የሚገኘው ቤተ ክርስቲያን ታሪክ ቤተ መዘክር በልጆች ቲያትር የምረቃ ሥነ ሥርዓት ላይ ተገኝተን ነበረ። በሥነ ሥርዓት መጨረሻ ላይ ፕሬዚዳንት ቶማስ ኤስ ሞንሰን ወደ እኛ በመራመድ እጃቸውን ጨበጡን። እሱም አለ፣ ጽኑ፣ ድል ታደርጋላችሁ አሉን። ሁላችንም የምናገዘው በእርግጥም እውነት ያለው ትልቅ ትምህርት ነው። ኢየሱስ ክርስቶስ እንዳረጋገጠልን እስከ መጨረሻ የሚጸና ግን እርሱ ይድናል። መጽናት ማለት ምንም እንኳ ፈተና ተቃውሞ ወይንም መከራ ቢኖርም ለእግዚአብሔር ትእዛዛት በመሰጠት ጸንቶ መቆየት ነው። ኃይለኛ መንፈሳዊ ተሞክሮች የነበራቸውና ታማኝ አገልግሎትን የሰጡ እንኳ እስከ መጨረሻው ከጸኑ አንድ ቀን የጠፉ ወደ ተሳትፎ አባላት ሊቀሩ ይችላሉ። ይህ በእኔ አይደለም የምለውን አረፍተ ነገር ሁልጊዜም አጥብቀን በአእምሯችን በልባችን እንጠብቅ። ኢየሱስ በቀፍርናሆም ሲያስተምር ሳለ ከደቀ መዝሙርቱ ብዙዎቹ ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ኢየሱስም ለአስራ ሁለቱ እናንተም ደግሞ ልትሄዱ ትወዳላችሁን? አለ። እርሱ ጋር ቅዱሳን ቃል ኪዳንን የገባ ነው ሁላችንም ኢየሱስ ክርስቶስ እናንተ ደግሞ ልትሄዱ ትወዳላችሁን ብሎ ዛሬ እንደሚጠይቀን አምናለሁ። እናም እቀጽላለሁ። የዘላለም ሕይወት ለእኛ የያዘው የጥልቀት በማሰብ ስምዖን ጴጥሮስን እንዳለው ጌታ ሆይ ወደ ማንስ እንሄዳለን? አንተ የዘላለም ሕይወት ቃል አለህ። ለምናምነውና ለምናውቀው ታማኝ እንሁን። በእውነታችን መሠረት እኛ ባንኖር ነው እንለወጠውም። ኃጢአተኛቸውን የሚጸኑ ኃጢአተኞች እናም ንስሐ የማይገቡ ንስሐን ለመግባት ይቅርታን ለማያገኙ እናም ለዘላለማዊ በረከቶች ሁሉ ለበረከቱ ያላቸውን አጋጣሚ በጣም አደጋ ላይ መጣል ሰይጣንም ለራሱ እስከ ወሰዳቸው ድረስ ወደ ጥልቁ ወደ ቆሻሻው ውስጥ ይሰጣቸዋል። በቤተ ክርስቲያን ውስጥ ንቁ ተሳትፎ በማድረጋችን ካቆሙ ሰዎች ብዙ ምክንያቶችን ሰምቻለሁ። እናም በዚህ ምድር ላይ የምናደርገውን ጉዟችንን ትክክለኛውን ራዕይ አጥንተዋል። እንዲያስቡበትምና እንዲመለሱም መከርኳቸው። ምክንያቱም በጌታ በኢየሱስ ክርስቶስ ማንም ማሰብ ለማቅረብ እንደማይችል አምናለሁ። ስንጠመቅ ኢየሱስ ክርስቶስን በራሳችን ለመውሰድ እስከ መጨረሻው እርሱን በቁርጠኝነት ለማገልገል በማስተማመን ለአዳኝ ቃል ኪዳኖችን ገብተናል። የቅዱስ ቁርባን ስብሰባዎች ላይ መገኘት እርሱ ለማገልገል ለመንፈሳዊ ጥንካሬያችንና የኢየሱስ ክርስቶስ ላይ እምነታችንን ለማሳደግ ቁርጠኝነትን ማገልገል የምንችልበት ቁልፍ የሆኑ መንገዶች መካከል አንዱ ነው። ቅዱስ ቁርባንን መካፈል በሰንበት ቀን የምናከናውነው በጣም አስፈላጊ ነገር ነው። ጌታ ይህንን ስርዓት ለሐዋርያቱ ከመሞቱ ወይም ከስቅለቱ በፊት ቀድሞ ብሎ አብራርቷል። በአሜሪካ አገርም ተመሳሳይ ነገርን አድርጓል። በዚህ ስነ ስርዓት ውስጥ የምናሳተፈው ከሆነ ሁልጊዜ እርሱ እንደምናስተውሰው ለአብ ለመነስክርበት እንደሚሆን እና መንፈሱ ከኛ ጋር እንደሚሆን ቃል የገባልን ይነግረናል። ታናሹ አልማ ለልጁ ሽብሎን በሰጠው ትምህርት ለቃል ኪዳኖቹ ታማኝ ሆነን እንድንጸና የሚረዱን ብልህ ምክሮችና ማስጠንቀቂያዎች እናገኛለን። አንተ በኩራት እንዳልሞላ አረጋግጥ። አሁን በራስህ ጥበብን ሆነ በጉልበት እንዳትመካ አረጋግጥ። ግልጽነትን ተጠቀም፣ ነገር ግን ኃያልነትን አትጠቀም። እናም ደግሞ ፍቅርን ትሞላ ዘንድ ስሜትን በሙሉ ተቆጣጠር። ከስራ ፈትነትን አትመሽ አረጋግጥ። ከጥቂት ዓመታት በፊት በእረፍት ጊዜ ለመጀመሪያ ጊዜ በጀልባ ለመሄድ ፈለግኩ። ጀልባውንም ተከራየው በደስታ ተሞልቼ ወደ ባህሩ ገባሁ። ከጥቂት ደቂቃዎች በኋላ ማዕበሉ ጀርባው ተገለበጠ። በጣም ከፍተኛ ጥረት በአንድ እጄ መቅዘፊያውን እና ሌላውን እጄን ደግሞ ጀርባውን በመያዝ ተቀማምጤን እንደገና አቃኘው። የጀልባውም ቀዘፋ መረዳት ያው አንድ ሰው ተሸንፎ ውሃውን ሞልቶበት እንዳገጠ መቆጣጠር እንዳለብኝ አድርጎ ይሆናል ብሎ እስኪ ነግረኝ ድረስ በእብሪተኝነት ያለውን ውጤት ሙከራዬን ቀጠልኩ። አንዳንድ ጊዜ ኃጢአቶች ጋር በሕይወት ስንኖር እንደ ጀልባ ሽንቁር መንፈሳዊ እድገት የሚኖር ግን አስባለሁ። በኃጢአታችን ውስጥ የምናንጸናው ከሆነ በጌታ ጋር የገባነውን ቃል ኪዳን እንረሳለን። ይሁን እንጂ እነዚህ ኃጢአቶች በሕይወታችን ውስጥ የሚጠሩበት ሚዛን አልባነት ምክንያቱም የቆያችሁን እንቀጥላለን። ከጀልባ ውስጥ እንዳሉ ሽንቁሮች ሁሉ በሕይወታችን ውስጥ ላሉ ሽንቁሮች መፍትሄ ያስፈልጉናል። አንዳንድ ኃጢአቶች ለሌሎች በላይ ንስሐ መግባት ብዙ ጥረቶችን ያስፈልጉናል። ስለዚህ ራሳችን መጠንቀቅ አለብን። ስለ አዳኝና ስለ ሥራው ያለን አመለካከት የት ይገኛል? እኛስ እንደ ጴጥሮስ ባለው ሁኔታ ውስጥ የኢየሱስ ክርስቶስን እንከዳለንን? ወይስ አዳኙ የተቀመጠውን ታላቅ ተልእኮ በኋላ የነበረውን አመለካከትና ቁርጠኝነት ውሳኔ የላቀ ደረጃ ላይ ደርሰን ይሆን? ትእዛዛቱን በሙሉ መታዘዝ፣ ጥረት ማድረግና መጠበቅ በእኛ ከባድ የሆኑ ነገሮችን ትኩረት መስጠት አለብን። ጌታ ከጎናችን መሆን የሚያስፈልግ ጊዜ እና በድክመታችን ጊዜ ይረዳናል። እናም ልባዊ ፍላጎትን ካሳየን እና በተግባር ላይ የምናውል ከሆነ ድካምን የሆኑ ነገሮችን ኋላ ጠንካራ ያደርጉልናል። ታዛዥነት ኃጢአትን ለማሸነፍ ጥንካሬ ይሰጠናል። በተጨማሪም የእምነታችን መከራ ብዙውንም ጊዜ ውጤቱን አሳይቶ እንድናስታዘዝ የሚጠቅመን የሚሆን መረዳ አለ። እስከ መጨረሻው ለመጽናት የሚያዝን ቀመርን አቀርባለሁ። በዕለት መጸለይ፣ ቅዱሳን መጻሕፍትን ማንበብ፣ በየሳምንቱ ቅዱስ ቁርባንም መተሳተፍ፣ ልብና በተወረደ መንፈስ መካፈል፣ አስራትና የወር ጾም በኩራትን መክፈል፣ በየዓመቱ ለወጣቶች የቤተ መቅደስ ማረጋገጫ ማደስ፣ በሕይወታችንም ሙሉ ጌታን ሥራ ውስጥ ማገልገል፣ የወንጌሉ ታላቅ እውነቶች አእምሮችን ያጽኑ። እናም እነዚህ ሕይወቶች ባህሪ ውስጥ ጉዟችን ደህንነትን ለመጉዳት የሚችል ሽንቁር ራሳችንን ንጠብቅ። በጌታ መንገድ ስኬትን ዋጋ አለው። እናም ያንን ለማግኘት የሚችለው ብቸኛው መንገድ ዋጋውን መክፈል ነው። ታላቅ የሥነ ሥርዓት መስዋዕትን የማጠናከር አዳኝነት እስከ መጨረሻው ድረስ የመጽናቱ ምንኛ አስገኛኝ ነው። ለኃጢአታችን፣ የስቃዮችን፣ የጭንቀቶቻችን፣ ለሕመሞቻችን፣ ለፍርሃቶቻችን ተሰቃይቶ እንዲያዘን አሸናፊ የተያዘውን አክሊል ማግኘት እንድንችል እናም እንዴት እኛ መረዳት፣ መነሳት፣ መጽናት፣ መጠናከር እንዳለብን ያውቃል። ይህ ለእያንዳንዳችን የተለየች ናት። ሁላችንም የመከራ ጊዜ፣ የደስታችን ጊዜ፣ የወሰን ጊዜ፣ እንቅፋቶችን የማሸነፍ ጊዜ እና አጋጣሚዎችን የመጠቀም ጊዜ አለን። የግል ሁኔታዎቻችን ምንም ይሁን ምን፣ የሰማይ አባታችን ያለማቋረጥ እወዳችኋለሁ፣ እደግፋችኋለሁ፣ እኔ ከእናንተ ጋር ነኝ፣ ተስፋ አትቁረጡ፣ ንስሐ ግቡ፣ እኔ ባሳየኋችሁ መንገድ ጽኑ፣ እናም በሰማይ ቤታችን ውስጥ በድጋሚ እንደምትያይ እርግጠኛ ነን ብሎ እንደሚነግረን በኢየሱስ ክርስቶስ ስም አሜን።
እህት አቡርቶ ለኤልደርስ ዊልፈን ስላደረጉት ንግግር እጅግ አድርገን እናመሰግናለን። ወንድሞች እስቲ ያስቡት፣ እነዚህ ድንቅ የሆኑ የክርስቶስ ደቀ መዛሙርት በአሜሪካ ነዋሪዎች፣ በመካከለኛው አሜሪካ የሚኖሩ፣ በደቡብ አሜሪካ የሚኖሩ፣ በአውሮፓ የሚኖሩ አበረታተውናል፣ መመሪያ ሰጥተውናል። በአንድ መልእክት ላይ እንደ ክርስቶስ ደቀ መዛሙርት ትእዛዙን ጠብቁ የሚለውን እኛ መልካም ይሆንልናል። ከዚያ በኋላ እንግዲህ ምእመናን ከመዘምራን ጋር የሚቀጥለውን መዝሙር በመዘመር ይተባበራሉ። ሐሴት አድርጉ ጌታ ንጉሥ ነው የሚለውን ከመዝሙሩ በኋላ ከቀዳሚ አመራር ሁለተኛ አማካሪ ፕሬዚደንት ሄንሪ አይኒንግ ንግግር ለማዳመጥ እንወዳለን። እርሳቸውንም ተከትለው እንደ ቀዳሚ አመራር የመጀመሪያ አማካሪ የሚያገለግሉትን ፕሬዚዳንት ዳለን ኤች ኦክስ ይናገራሉ።
ይህ የዋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን የ188ኛው ዓመታዊ አጠቃላይ ጉባኤ ነው።
ውድ ወንድሞቼና እህቶቼ ዛሬ በጌታ ሰንበት በቤተ ክርስቲያኑ አጠቃላይ ጉባኤ በዚህ ትንሣኤ ወቅት በዚህ ታላቅ ጉባኤ ላይ ባለን ትልቅ እድል እናንተ ለመናገር ባለኝ ታላቅ እድል አመሰግናለሁ። በዚህ ትንሣኤ ወቅት እናንተን ለማናገር ላለኝ እድል አመሰግናለሁ። የእኛ ቤዛ ለመሆን በፍቃደኝነት ወደ ምድር ለላከው ልጁ ስጦታ የሰማይ አባታችን አመሰግናለሁ። ለኃጢአታችን ክፍያ ማድረጉን እና በትንሣኤ መነሳቱን በማወቄ አመስጋና አለኝ። በኃጢአት ክፍያው ምክንያት ከሚወዱ ቤተሰቦቼ ጋር ለዘለዓለም ለመኖር አንድ ቀን ከሞት እንደምነሳ ማወቄ የተባረኩ ነኝ። እነዚህ ነገሮች ማወቅ ማንኛውም እነሱን ለማወቅ የምንችልበት ብቸኛ መንገድ ነው። መንፈስ ቅዱስ ወደ አእምሮዬና ልቤ እውነት እንደሆኑ አንዴ ብቻ ሳይሆን ለብዙ ጊዜ ተናግሯል። ይህም የማያቋረጥ መጽናኛ ያስፈልገኛል። ሁላችንም የመንፈስ መጽናናትን የምንፈልግበት መጥፎ ጊዜ ያጋጥመናል። ይህም አንድ ቀን ከአባቴ ጋር በሆስፒታል ውስጥ በቆምኩበት ጊዜ ተቶኛል። እናቴ ትንሽ ጥልቀት ያለው ትንፋሾቿን ስትወስድ እናም ስታለፍ ተመልክተናል። ፊቷን ስንመለከት ህመሟ የለቀቀ ሲሄድ ፊቷ ላይ ፈገግታ ይታይ ነበረ። ከጥቂት ዝምታ በኋላ አባቴ በመጀመሪያ ተናገረ፣ እንዲህ አለ፣ አንድ ትንሽ ልጅ ወደ ቤት ሄዳለች። ቀስ ባለ ድምፅ ተናገረው። ሰላም ያለው ይመስል ነበር። እውነት እንደሆነ የሚያውቀውን ነበር የተናገረው። እማዬ ነገሮችን በዝምታ መሰብሰብ ጀመረ። ለበርካታ ቀናት የተንከባከቧት ነርሶች እና ዶክተሮች ለማመስገን ወደ ሆስፒታሉ መተላለፊያ ወጣ። በዚያ የተሰማውን የሚያውቀውን እና ያደረገውን ለማድረግ አባቴ የመንፈስ ቅዱስ ጓደኛ ነበረው። ብዙዎች እንደተቀበሉት እርሱም ቃል ኪዳኖች ተቀብሏል። መንፈሱ ሁልጊዜ ከእርሱ ጋር መሆን ይሆን ነበር። የእኔ ተስፋ ዛሬ እናንተ መንፈስ ቅዱስን ለመቀበል ያላችሁን ፍላጎትና ችሎታ መጨመር ነው። አስታውሱ፣ መንፈስ ቅዱስ የአምላክ ሶስተኛ አባል ነው። አብና ወልድ ከሞት የተነሱ ናቸው። መንፈስ ቅዱስ መንፈስ ነው። እርሱን በልባችሁና አእምሯችሁ ለመቀበል የእናንተ ምርጫ ነው። ይህን መለኮታዊ በረከት የምንቀበልበት መንገድ በየሳምንቱ ሲነገሩ በምንሰማቸው ግን ምናልባትም ሁልጊዜም በልባችን በአእምሯችን የማይዘልቁ ቃላቶች ግልጽ ሆነዋል። መንፈስ ወደ እኛ እንዲላክ ዘንድ አዳኝ ሁልጊዜ ማስታወስ እና ትእዛዙን መጠበቅ አለብን። ይህ ወቅት የአዳኝ መስዋዕትነት እና ከሞት መነሳቱን እንድናስታውስ ይለናል። አብዛኞቻችን የእነዚህ ትዕይንቶች ምስሎች በትውስታችን እናያቸዋለን። አንድ ጊዜ በኢየሩሳሌም በመቃብር ቦታ ላይ ከባለቤቴ ጋር ቆሜ ነበር። ብዙ ሰዎች የተሰቀለው አዳኝ ከሞት እንደተነሳ ሰውና እንደ ሕያው እግዚአብሔር ከዚህ መቃብር እንደወጣ ያምናሉ። በዚያን ቀን የነበረው ማካሪ መሪ በዚህ እየጠቆመ እንዲህ አለ፣ ኑ ባዶ የሆነው መቃብር ተመልከቱ። ለመግባት አጎነበስን። በግድግዳው አጠገብ የድንጋይ ጠረጴዛን አየን። ነገር ግን በአእምሮ የሌላ ስዕል መጣ። በዚያን ቀን እንዳየነው አይነት እውነተኛ የሆነ ነበር። ይህም በሐዋርያት መቃብሩ አጠገብ ስለተተወችው ማርያም ነበር። ያንንም ነበር በመንፈስ እዛ እንደነበርኩ ያህል በግልጽ እንዳይ እና በአእምሮዬ ውስጥ እንድሰማ ይፈቀደልኝ። ማርያም ግን እያለቀሰች ከመቃብሩ ውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ነበር። ሁለት መላእክትም ነጭ ልብስ ለብሰው ኢየሱስ አርፎበት በነበረው አንዱ በራስጌው ሌላው በግርጌው ተቀምጠው ነበር። እነርሱም አንቺ ሴት ለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴትም እንዲያኖሩት አላወቅኩም አለቻቸው። ይህንንም ብላ ወደ ኋላ ስትዞር ኢየሱስን ቆሞ አየችው። ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንን ትፈልጊያለሽ አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖርኸው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዞር ብላ በዕብራይስጥ ረቡኒ አለችው፣ ትርጓሜውም መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። በመቃብሩ ማርያም የተሰማትንና ሁለቱ ሐዋርያት በኤማውስ መንገድ ላይ ከሞት ከተነሳው አዳኝ ጋር ከኢየሩሳሌም የሚጎበኝ መስሏቸው ሲራመዱ ይሰማቸውን ትንሽ እንዲሰማኝ ፍቃድን እንዳገኝ ጸልያለሁ። እነርሱ ከኛ ጋደር ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውንም ተከፈተ፣ አወቁትም፣ እርሱም ከእነርሱ ተሰወረ። እርስ በርሳቸው በመንገድ ሲናገረን መጻሕፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን? ተባባሉ። ከሰባ ዓመታት በፊት እገኝበት በነበር የቅዱስ ቁርባን ስብሰባ ከነዚያ አንዳንድ ቃላቶች ተደጋግመው ነበር። በእነዚያ ቀናት የቅዱስ ቁርባን ስብሰባ የነበረው በምሽት ነበር። ውጪ ጨለማ ነበር። ጉባኤው እነዚህን የተለመዱ ቃላት ይዘምረዋል። ለብዙ ጊዜ ሰምቻቸው ነበር። ነገር ግን በአንድ ልዩ ምሽት የነበረኝ ስሜት ነው የሚቆይ ትዝታ የሰጠኝ፣ ወደ አዳኝ እንድቀርብ አደረገኝ። ምናልባትም እነዚህን ቃላት ስደግም ይህ ወደ ሁላችን የሚመጣ ይሆናል። ከእኔ ጋር ሁን፣ ምሽት ነውና። ቀኑ አልፏል፣ ሄደዋል፣ ምሽት ጥላ ወድቋል፣ ምሽት እየመጣ ነው። በልቤ ተቀባይ ተጋባዥ፣ በቤቴ ከእኔ ጋር ሁን፣ ከእኔ ጋር ሁን፣ ምሽት ነውና። ከእኔ ጋር ዛሬ ትጓዛለህ፣ በውስጥ ያለውን ልቤን አቃጥሎታል። ከአንተ ጋር ሳወራ ቅን ቃላቶች ነፍሴም ሲሞሉ፣ እናም በጎን ስታደርገኝ አዳኝ ሆይ በዚህ ምሽት ከእኔ ጋር ሁን፣ እነሆ ምሽት ነውና። አዳኝ ሆይ በዚህ ምሽት ከእኔ ጋር ሁን፣ እነሆ ምሽት ነውና። ከድርጊቶች ትዝታ በላይ ውድ የሚሆነው መንፈስ ቅዱስ ልባችንን የሚነካበትና እርሱ የእውነት ተከታይ ማረጋገጫ ትዝታ ነው። ከዓይናችን ከማየት በላይ ወይም ከምናስታውሳቸው የተነገሩት ወይም የተነበቡ ቃላት በላይ ውድ የሚሆኑት ከጸጥተኛው መንፈስ ድምፅ ጋር የሚመጡ ስሜቶች ናቸው። በብዛትም ባይሆን በኤማውስ መንገድ ላይ የነበሩት ተጓዥ እንደተሰማቸው በልቤ ለስለስ ያለ መንገድ ተሰምቶኛል። በብዛትም የብርሃንና የጸጥታ ማረጋገጫ ስሜት ነው። ታላቅ ዋጋ ያለው የመንፈስ ቅዱስ ጓደኝነት ቃል ኪዳን እንዳለን ይህን ስጦታ ለማግኘት የምንችልባቸው እውነተኛ መመሪያዎች አሉን። እነዚህን ታላቅ ቃላት በጌታ በተሾሙ አገልጋዮች እጆች በራሳችን ላይ ተጭነው ተባሉ፣ መንፈስ ቅዱስን ተቀበል። በዚያ ጊዜ እናንተና እኔ የእርሱ እንደሚላክ ማረጋገጫ ይሰጠናል። ነገር ግን አለፍነታችን በሕይወታችን ሁሉ የመንፈስ ቅዱስ አገልግሎትን ለመቀበል ልባችን ለመክፈት መምረጥ ነው። የነቢዩ ጆሴፍ ስሚዝ አጋጣሚ መመሪያን ይሰጣል። የመጀመሪያው እና አገልግሎቱን የቀጠለው የአሁ ጥበብ ለሚያደርጋቸው ነገሮች ብቁ እንዳልሆነ በመወሰን ነበር በእግዚአብሔር ፊት ትሁት ለመሆን መረጠ። ቀጥሎም ጆሴፍ እግዚአብሔርን ለመጠየቅ ወሰነ። እግዚአብሔር መልስ እንደሚሰጠው በማንም በማመን ጸለየ። መልሱ የመጣው ወጣት እያለ ነው። እነዚህ መልእክቶች የመጡት እግዚአብሔር ቤተክርስቲያኑን እንዴት ለመመስረት እንደሚፈልግ ለማወቅ ባስፈለገው ጊዜ ነበር። መንፈስ ቅዱስ በሕይወቱ ሙሉ አጽናናው እና መራው። አስቸጋሪ ሲሆን የመንፈስ መነሳ ሻዎችን አከበረ። ለምሳሌ ከምንም ጊዜ በላይ የሚፈልጋቸው ጊዜ 12ቱን ወደ እንግሊዝ እንዲልክ መመሪያ ሰጠው። ላካቸው። እስር ቤት እያለና ቅዱሳን በመጥፎ ሁኔታ በሚሰድሩበት ጊዜ ከመንፈስ እርማትንና መጥናኛን ተቀበለ። እናም የሞት አደጋ እንደሚያጋጥመው ቢያውቅም ወደ ካርቴጅ በሚጓዝበት ጊዜ ታዛዥ ነበር። ነቢዩ ጆሴፍ እንዴት የማያቋርጥ የመንፈስ መመሪያና መጥናኛ መንፈስ ቅዱስ አማካኝነት እንደምንቀበል ምሳሌ ሰጠን። በመጀመሪያ የመረጠው እግዚአብሔር ፊት ትሁት መሆን ነበር። ሁለተኛው በጌታ ኢየሱስ ክርስቶስም መጸለይ ነበር። ሶስተኛው በትክክል ታዛዥ መሆን ነበር። ታዛዥነት በፍጥነት መሄድ ሊሆን ይችላል፣ ይህም መዘጋጀት ሊሆን ይችላል፣ ወይም ትዕግስት ለተጨማሪ የመንፈስ መነሻሻያን መጠበቅ ሊሆን ይችላል። አራተኛው ሌሎችን ፍላጎቶችና ልቦችና ለጌታ እንዴት እንደምንረዳቸው ለማወቅ መጸለይ ነው። ጆሴፍ በችግር ላሉት ቅዱሳን በእስር ቤት እያለ ጸለየ። የእግዚአብሔር ነቢያት ሲጸልዩ፣ ለመንፈስ መነሳሻ ሲጠይቁ፣ መመሪያ ሲቀበሉ እና በዚህ ሲሰሩ ለማየት እድል ነበረኝ። በብዛት ጸሎታቸው ለሚወዷቸው እና ለሚያገለግሏቸው ሰዎች እንደሆነ ተመልክቻለሁ። ሌሎች ያላቸው ሐሳብ ልባቸው የመንፈስ መነሳሻን ለመቀበል እንዲከፍቱ የሚያደርግ ይመስላል። ያም ለእናንተ እውነት ሊሆን ይችላል። የመንፈስ መነሳሻ ለጌታ ሌሎች እንድናገለግል ይረዳናል። ይህን አጋጣሚያችሁ አይታችሁታል። እኔ አይቼዋለሁ። ኤጲስቆጶሱ አንዴ እንዳለኝ ባለቤቴ በራሷ ሕይወት ውስጥ ችግር ላይ ያለች በዋርድ ውስጥ እርዳታ ስለሚፈልገው ሰው በምትሰማ ጊዜ ለመርዳት ወደዛ ስደርስ ባለቤትህ ከእኔ በፊት እዛ አገኛታለሁ፣ እንዴት ነው ይህን የምታደርገው? እሷም በጌታ መንግሥት ውስጥ እንደሆኑት ሌሎች ታላቅ አገልጋዮች ናት። የሚያደርጉት ሁለት ነገሮች ያሉ ይመስላል። ታላቅ አገልጋዮች መንፈስ ቅዱስ ለእነርሱ ቋሚ ጓደኛ እንዲሆንላቸው ብቁ ሆነዋል። እናም የክርስቶስ ንጹሕ ፍቅር ለሆነው ለልግስና ስጦታ ብቁ ሆነዋል። እነዚያ ስጦታዎች ሌሎችን በጌታ ፍቅር ምክንያት ሊያገለግሉ በውስጣቸው አድገዋል። ጸሎት፣ መንፈስ መነሳሳት እና በጌታ ፍቅር አብረው እንዴት እንደሚሰሩ ፍጹም በሆነ መንገድ የተገለጠልኝ በዚህ ቃላት ነበር። ጠቅሳለሁ፣ ማንኛውም ነገር በስሜ ብትጸልዩ እኔም አደርገዋለሁ። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን ለምነዋለሁ፣ ለዘላለም ከእናንተ ጋር እንዲኖር ሌላኛው አጽናኝ ይሰጣችኋል። እርሱም የዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። ወላጆች እንደ ሌሎች ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ በዚህ በኋላም ዓለም አያየኝም፣ እናንተን ግን አያችኋለሁ። እኔ ሕያው ነኝ፣ እናንተ ደግሞ ሕያው ትሆናላችሁ። እኔ አባቴ እንዳለሁ እናንተን በእኔት እንዳላችሁ እኔም በእናንተ እንዳለሁ በዛን ቀን ታውቃላችሁ። ትእዛዜ በእርሱ ዘንድ ያለች የሚጠብቃትም የሚወደኝ እርሱ ነው። የሚወደኝም አባቴ ይወደዋል፣ እኔም ወደዋለሁ፣ ራሴን ገልጥለታለሁ። አብም በዚህ ስለ እናንተ ስለ ስሜታችሁ እና በአካባቢያችሁ ሙሉ ስላሉት መንፈሳዊና ምድራዊ ፍላጎቶች እንደሚያውቅ የግል ምስክሬን ሰጣችኋለሁ። አብና ወልድ ስጦታ ላላቸው በረከቶችን ለሚጠይቁ እና ለዚህ ብቁ ለመሆን ለሚፈልጉት መንፈስ ቅዱስን እንደሚልኩም ምስክሬን ሰጣለሁ። አብ ወይም ወልድ ወይም መንፈስ ቅዱስ በግድ በሕይወታችን ውስጥ አይገቡም። ለመምረጥ ነፃ ነን። ጌታ ለሁሉም ነግሯል። እነሆ በደጅ ቆሜያለሁ፣ እንኳኳለሁ። ማንም ድምጼን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እበላለሁ፣ እርሱም ከኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴ ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ ሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። የመንፈስ ድምፅ ለእናንተ በደግነት የተላከውን ትሰሙ ዘንድ በልቤ በሙሉ ጸልያለሁ። ልባችሁንም እርሱ ለመቀጠል ትከፍቱ ዘንድ ጸልያለሁ። በእውነት ፍላጎት እና በኢየሱስ ክርስቶስ እምነት ለመንፈስ መነሻ ከጠየቃችሁ ይህም በጌታ መንገድ እና በእርሱ ግዜ ተቀበላላችሁ። እግዚአብሔር ለወጣቱ ጆሴፍ ይህን አድርጓል። ዛሬ ለሕያው ነቢያታችን ለፕሬዝዳንት ራስል ኤልሚነርሰን ይህን ያደርጋል። እናንተም በሌሎች የእግዚአብሔር ልጆች መንገድ ላይ ለእርሱን ተገልግሏቸው አስቀምጧቸዋል። ይህን የማውቀው በአይኔ ባየው ብቻ ሳይሆን ግን ከሁሉም በላይ ኃይለኛ በሆነው መንፈስ በልቤ ባንሾካሾከው ነው። በዓለም አቀፍ ለሚገኙ እግዚአብሔር ልጆች በሙሉ እና መንፈስ ዓለም ላሉ ልጆች አብና ውድ ልጁ ያላቸው ፍቅር ሰምቶኛል። የመንፈስ ቅዱስ መጥናናት እና መመሪያ ተሰምቶኛል። እናንተ መንፈስ እንደ ጓደኛ የምታገኙበትን ደስታን ይኖራችሁ ጸልያለሁ። በኢየሱስ ክርስቶስ ስም አሜን።
My dear brothers and sisters, እንደምንወና እህቶቼ እንደናንተ በጣም በሰማዋቸው ነገሮች ልቤ ተነክቷል። በመዝሙሮቹ ይሄንን ጊዜ አብረን ይህንን ስናገር በጌታ እጅ አገልጋዮች ሆኖ ላሉ ሁሉ ምስጋናን አቀርባለሁ። እናም በዚህ ደግሞ ጊዜን ለመሰባሰባችን ስኬት እንዲሆን አመስጋኝ ነኝ። በዚህ የትንሣኤ እሁድ አድማጮች መናገሬ ዛሬ ከሌሎች ክርስቲያን ጋር የጌታ ኢየሱስ ክርስቶስ ትንሣኤን እናከብራለን። ለኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን አባላት የኢየሱስ ክርስቶስ ትንሣኤ እምነታችንን ምሰሶ ነው። በመጽሐፍ ቅዱስና በመጽሐፍ ሞርሞን የኢየሱስ ክርስቶስ ትንሣኤ ታሪክን ስንመረምር በምድር ላይ ለኖሩት ሁሉ ሟች ሰዎች እንዲህ አይነት ከሞት መነሳት እንደሚመጣ የሚያስተምሩ ብዙ ቅዱሳን መጻሕፍትን እናምናለን። ያ ትንሣኤ ሐዋርያው ጴጥሮስ ሕያው ተስፋ ብሎ የሚጠራው ይሰጠናል። ያ ሕያው ተስፋ ሞት የማንነታችን መጨረሻ ሳይሆን፣ ነገር ግን ይህ የሰማያዊ አባታችን ለልጆቹ ደህንነት ያለው ምሕረት የተሞላበት የመዳን ዕቅድ ውስጡ አስፈላጊ መንገድ ነው። ያ ዕቅድ ከሟችነት ወደ ሕያውነት መለወጥን ያስፈልገዋል። ለዚህ ለውጥ ዋና ክፍል ቢኖር የሞት ፀሐይ መጥለቅና የከበረ የንጋት እውን ያደረገው የጌታችን አዳኛችን ትንሣኤ ዛሬ በትንሣኤ እሁድ እያከበር ነው ነው። በቃላት በኤልዛቤት አርስኖ የተጻፈው ታላቁ መዝሙር ውስጥ እንደዚህ እንዘምራለን። እንዴት ታላቅ! እንዴት ግርማዊ! እንዴት ፍጹም! የድነት ታላቅ ዕቅድ፣ ፍትሕ፣ ፍቅር እና ምሕረት የሚገናኙበት በመለኮታዊ ስምምነት። በዚህ መለኮታዊ ንድፍና ስምምነት ስብሰባዎች በተጨማሪም በዚህ ጉባኤ እርስ በርስ ለማስተማር እና ለመበረታታት እንሰበሰባለን። በዚህ ጠዋት በመጽሐፍ ሞርሞን ውስጥ የተመዘገበውን አልማ ለልጁ ሄልማን የተማረውን እንደ ርዕሴ ለመጠቀም ስሜት ነበረኝ። በትንሽና በቀላል ነገሮች ታላቅ ነገሮች ተፈጽመዋል። ብዙ ትንሽና ቀላል ነገሮች በኢየሱስ ክርስቶስ ወንጌል ውስጥ ተመረናል። እነዚህን ትንሽ የሚመስሉት ነገሮች ታላቅ ነገሮችን እንደሚፈጽሙ በሙሉና ብዙ ጊዜያት እንድናስታውስ ተነግሮናል። በዚህ ርዕስ ላይ በአጠቃላይ ባለስልጣናትና በሌሎች የተከበሩ አስተማሪዎች ብዙ ንግግሮች ተሰጥተዋል። ይህ ርዕስ በጣም አስፈላጊ በመሆኑ ይህንን እንደገና እንዳቀርብ ስሜት አለኝ። የትንሽና ቀላል ነገሮች በጊዜ ምን ኃይል እንደሚኖራቸው የጠዋት ጉዞዬ ባየሁት አንድ እንዳስታውሳችሁ ተረድቻለሁ። ያነሳሁት ፎቶ ይህ ነው። ወፍራምና ጠንካራ የሲሚንቶ የእግረኛ መንገድ ተሰንጥቆ ነበር። ይህ ከበታች በታላቅ ኃይል የተገፋ ውጤት ነውን? አይደለም። ይህ መሰንጠቅ የደረሰው በቀስታ በትንሽ የሚያድግ በቅርብ የሚገኝ የዛፍ ስር ምክንያት ነው። ይህም ሌላ መንገድ ላይ ያየሁት ምሳሌ ነው። የዚህ ከባድ የሲሚንቶ የእግረኛ መሄጃ የመሰንጠቅ የሚገፋው ኃይል በየቀኑ ወይም በየወሩ ለመመዘን በጣም ትንሽ ነበር። ነገር ግን በዚህ በጊዜ ሂደት የነበረው ውጤት በጣም ኃይለኛ ነው። እንዲሁም በቅዱሳን መጻሕፍትና በነቢያት የምንማራቸው ትንሽ እና ቀላል ነገሮች ከጊዜ በኃይል በኋላ ኃይለኛ ውጤት አላቸው። በየቀኑ ሕይወታችን ውስጥ እንንጨምራቸው የተማርናቸው የቅዱሳን መጻሕፍት ጥናቶች አስቧቸው ወይም ታማኝ የኋለኛው ቀን ቅዱሳን በየጊዜው የግል ጸሎትና በቤተሰብ ጸሎት የምንበረከበት ልምድ ሲከናወኑ አስቧቸው ወይም ሴሚናሪ ወይም ወጣት ጎልማሶች ለኢንስቲትዩት የሚሄዱበትን አስቧቸው። እነዚህ ያንዳንዱ ልምዶች ትንሽና ቀላል ነገሮች ቢመስሉም ከጊዜ በኋላ በኃይል መንፈስ ከፍ መደረግና የእድገትን ውጤት ይሆናሉ። ይህም የሆነው እንደዚህ ያንዳንዱ ትንሽና ቀላል ነገር ለሚያብራራና ወደ እውነት የሚመራ መስካሪ የመንፈስ ቅዱስ ጓደኝነት ስለሚጋብዘን ነው። ለክ ኤልደር ፕሬዝዳንት አይሪንግ እንዳብራሩት ሌላ በመንፈስ ከፍ መደረግና እድገት ምንጭ ቢኖር ትንሽ መስሎ ለሚታይ መተላለፍ ቀጣይነት ያለው ንስሐ በመግባት ነው። በመንፈስ የተነሳሳ የግል መመዘኛችን እንዴት ባጭሩ እንደወደቅንና እንዴት ለመነሳት እንደምንችል ለማየት ሊረዱኝ ይችላሉ። እንደዚህ አይነት ንስሐ በመግባት በየሳምንቱ ከምንወስደው ቅዱስ ቁርባን በፊት ሊሆን ይገባል። በዚህ ንስሐ መግባት ሂደት እንድናስብባቸው አንዳንድ ርዕሶችን ምንም መልካም አድርጋለሁ የሚለው መዝሙር በሐሳባችን ቀርበዋል። ዛሬ በዓለም ውስጥ ምን መልካም አድርጋለሁ? እርዳታ የሚያስፈልገውን እርዳታ ሰጥቻለሁ። የከፋውን አስደስቻለሁ። እናም አንድ ሰው ደስ እንዲለው አድርጋለሁ። ካላደረኩም ወድቄያለሁና ሌላ ሰው ሸክም ቀላል ብሎ ዛሬ ለመልካም ፈቃደኛ ስለሆንኩኝ የታመመው የደከመውን በመንገድ ላይ ተረድተዋልንም እርዳታ ሲፈልጉ በዚያ እገኛለሁ። በእርግጥ እነዚህ ትንሽ ነገሮች ናቸው። ነገር ግን እነርሱ አልማ ለልጁ ሄልማን ላስተማረው ጥሩ ምሳሌ ናቸው። እና ጌታ እግዚአብሔር ታላቅና ዘላለማዊ ዓላማ ለማምጣት በእነዚህ መንገዶች ይሰራል። እናም በጣም ቀላል በሆነ መንገድ ጌታ የብዙ ሰዎችን ነፍሳት ወደ እድነት ያመጣል። ፕሬዚደንት ስቲቨን ሲ ዊንራይት የአልማን ትምህርት ይህንን የሚያነሳሳ መግለጫ በሃዋይ በብርግማንግ ዩኒቨርሲቲ ለነበሩ አድማጮች ሰጡ። አልማ በጌታ
አልማ ለልጁ ያረጋገጠው ያ እውን መንገድ ጌታ የሚከተለውና በእርሱ እምነታቸው ከፍታና ምክሮች በትንሽና በቀላል ነገሮች ስንከተል በዛ ነው። በቀን በትንሽ ተአምር እናም ጊዜ በኋላ ታላቅ ድንቅ ስራ። ሽማግሌ ሃዋርድ ደብሊው ሃንተር እንዳስተማሩት በብዛት ይህ ዓለም በብዛት በብዙ ጊዜ ታላቅ ነው የሚላቸው ነገሮች ጋር ሲመዛዘን ለሌሎች ህይወት ላይ መልካም ውጤት ያለ ተራ ስራ ነው። የዚህ አይነት መርህ የሚያሳየው ዓለማዊ ትምህርቶች ከድሮ ኢንዲያና ግዛት የህግ መወሰኛ ምክር ቤት አባል ከነበሩት ዳን ኮተስ መጥቷል። እንዲሁም ዳፍ ህይወት እንዲህ አደረ እንዲሁም አገርን ለሚለውጥ አንድ ታላቅ ውሳኔ ብቻኛ ዝግጅት ቢኖር በእኛ በመቶዎች እና በሺዎች ግማሽ በደንብ ያልተሰበበት ራሱ ያልተተረጎመ ታላቅ የማይመስል ውሳኔ በግል ማድረግ ብቻ ነው። እነዚህ ታላቅ የማይመስሉ ግን የግል ውሳኔዎች ጊዜያችንን እንዴት እንደምንጠቀምባቸው በቴሌቪዥንና በኢንተርኔት ምን እንደምንመለከት ምን እንደምናነብ ራሳችን ቤት ራሳችንን በመስሎች እና ሙዚቃ እንደምንከተል ለመዝናናት ምን እንደምንሻ እና ታማኝና ወነተኛ የመሆን የልብ ውሳኔያችንን እንዴት እንደምንጠቀምባቸው ያካትታሉ። ሌላ ትንሽና ቀላል ነገር የሚመስለው በግል ግንኙነታችን ትሁትና ደስተኛ መሆን ነው። ማንኛችንም የሚፈልጉ ትንሽና ቀላል ነገሮች ሁሉ እና በጊዜ የምንለማመደባቸው ካልሆኑ በስተቀር ወደ ከፍተኛ ነገሮች ከፍ ያደርጉናል አይችሉም። ፕሬዝዳንት ብሬጋም ያንግ እንዳሉት ህይወታችን አብረው ሲሞቱ እና የወንድና ሴት ህይወት በሙሉ ህይወታችን የተዋቀረው ከትንሽና ቀላል ከሚመስሉ ሁኔታዎች የነዚህ ድምር ነው። እንደ ወንድ ወይም ሴት ህይወት ላይ ታላቅ ስፍራ ይኖራል። ሁልጊዜ የምንቋቋማቸው ካሉንም በስተቀር የኛ ዋጋ የሚቀንሱ የብዙሃን መገናኛ ተጽኖችና በባህል መዝቀት ተቀበናል። ወደ ዘላለማዊ ዓላማችን ለመድረስ ሁልጊዜም ወደፊት መክፋት አለብን። በዚህ የቡድን ስራ እንደ ምሳሌ እንደሚያሳየው ወደፊት አብረን የምንገፋው የቡድን አባል መሆን ይረዳናል። ያን ምሳሌ በተጨማሪ ለመጠቀም የሚገፋ ጠንካራ በጣም ጠንካራ ሆነው ወደፊት መሄድን ብናቆም ወደፊት ለመግፋት በመሞከር ካልቀጠልን መሄዳችን ወደማይቀርበት ወደማንፈልግበት ቦታ ተጎትተን እንወሰዳለን። ታላቅ ውጤት ያለው ትንሽ የሚመስለው ድርጊት ከገለጸ በኋላ ኒፋይ እንዲጻፈ በዚያም እኛ በቀላል ዘዴ ጌታ ተላልቅ ነገሮችን ለማምጣት እንደሚችል እናያለን። በብሉ ኪዳን ስለዚህ የማይማር ምሳሌ አካቷል። በዚህ የእስራኤል በመርዛማ አባቦች እንደሚሰቃዩ አንበናል። ብዙዎች ተነድፈው ሞቱ። ሙሴ ለእርዳታ ሲል የነሐስ እባብ ሰርቶ በምሰሶ ላይ እንዲሰቀል በመንፈስ ተነሳሳ። ከዚያ እባቡ የነደፋቸውን ሰዎች የነሐስ እባብ ባዩ ጊዜ ዳኑ። እንዲህ ያለ ትንሽ ነገር ለዚህ ተአምራዊ ውጤት ግን ኒፋይ ለመፈወስ ቀላል መንገድ ቢያዘጋጅላቸውም በጌታ ላይ ያምጹ ለነበሩ ይህንን ምሳሌ ማስተማር ገለጸ። እናም በድርጊቱ ቀላልነት የተነሳ ብዙዎች የጠፉ ነበሩ። ያም ምሳሌ እና ትምህርት የመንገዱ ተራነትና ያታዘዘው ስራ ቀላልነት ይህን ጻድቃዊ ፍላጎትን ለማግኘት አስፈልጊ አይደለም ማለት አይደለም። በዚህ አይነት ትንሽ የሆኑ ያለመታዘዝ ስራ ወይም ትንሽ ጻድቅ ያልሆኑ ልምድን አለመከተል እንድናስወግድ ማስጠንቀቂያ የወደ ተሰጠን ውጤት ጎተን ይወስደናል። ጥበብ ቃል ለዚህ ምሳሌ ይሰጠናል። የአንድ የጥበብ ቃል ለዚህ ምሳሌ ይሰጠናል። የአንድ ሲጋራ ወይም የአንድ መጠጥ ወይም የአንድ አደንዛዥ እጽ መውሰድ ውጤት ለመመዘን አይቻልም። ነገር ግን ከጊዜ በኋላ ውጤቱ ኃይለኛና መልሱ ለመቀየር ይችላል። በዛፍ ስር በቀስታ መወጠር ምክንያት የተሰነጠቀው የእግረኛ መሄጃን አስታውሱ። አንድ ነገር እርግጥ ነው። ሱስ የሚያመጣ ምንም ነገር ሰውነታችንን እንደሚጎዳን አደንዛዥ እጽ ወይም ሐሳቦቻችንን የሚያወርዱ የወሲብ ድርጊት ምስሎችን ለመጀመሪያ ጊዜ ካልወሰድን በሙሉ ለማስወገድ የሚቻል ነው። ከብዙ ዓመት በፊት ሽማግሌ ኤም ራሰል ባራድ በአጠቃላይ ጉባኤ አድማጮች ትንሽና ቀላል ነገሮች በሰው ደህንነት ላይ መጥፎ እና የሚፈጥሩት ውጤት እንዴት እንዳለው ገልጿል። እንዲህ አስተማረ። ክርና በመጨረሻ ገመድ እንደሚሰራ ደካማ ድር እነዚህ ተናንሽ ነገሮች ተደራርበው ለመሰበር ጠንካራ የሆኑ ይሆናሉ። ትንሽና ቀላል ነገሮች በመንፈሳዊነት ግንባታ ውስጥ ኃይል እንደሚኖራቸው ሁሉ ጊዜም ማወቅ ይገባናል። በተመሳሳይ ሰዓት ሰይጣን ትንሽና ቀላል ነገር ወደ ስቃይና ወደ ተስፋ መቁረጥ ወስዶ ለመምራት እንደሚጠቀምበት ማወቅ አለብን። ፕሬዚዳንት ዊል ራይት እንደዚህ አይነት ማስጠንቀቂያዎችን በቢዋዩ አይዳሆ ሰጥተው ነበር። ትንሽና ቀላል ነገሮች ባለማድረግ ነው እምነት የሚነቃቃው፣ ተአምራት የሚቆሙት። እናም ከዚያም እግዚአብሔር መንግሥት መፈለግ በዓለማዊ ፍላጎትና ዓለማዊ ጉጉቶች ሲተኩ ወደ ጌታና ወደ መንግሥቱ የመሄድ ጉዞ በመጀመሪያ ይቆማል፣ ከዚያም ይፈርሳል። መንፈስ እድገታችንን ከሚያጠፉ ከሚከማቹት መጥፎ ውጤቶች ራሳችንን ለመከላከል የትንሽና ቀላል ነገሮች መንፈሳዊ ንድፍን መከተል ያስፈልጋል። ሽማግሌ ዴቪድ ኤ ቤግናር በቢዋዩ ሴቶች ጉባኤ ላይ እንደገለጹት፣ ስለዚህ መንፈሳዊ ንድፍ ውሃን በቀስታ አፈር ላይ ጠብ ከማድረግ ዘዴ ለመማር እንችላለን። ይህንንም ብዙ ውሃ ወደማያስፈልግበት ከማጥለቅለቅ ወይም ከመርጨት ጋር በማመነጻጸር ነው። እንዲህም አብራርተውታል። ጠብ ብሎ የሚፈሰው ውሃ ወደ ምድር ይሰምጣል። እናም ብዙ ውሃ በአፈር ውስጥ እንዲገኝና በዚያ አትክልቶች በደንብ እንዲያድጉ ያደርጋቸዋል። እንደዚህም እናንተና እኔ መንፈሳዊ ምግብ በዘላቂታዊ የምናተኩርበት እናም የምናደግም ከሆነ በዚህ የወንጌል ስር ነፍሳችንን በጥልቅ ይሰምጣል፣ በጽኑነት ይመሰረታል፣ እናም ይተከላል፣ እናም አስደናቂ ጣፋጭ ፍሬዎች ያፈራል። ታላቅ ነገሮችን የሚያመጡ የትንሽና ቀላል ነገሮች መንፈሳዊ ንድፍ ፍጹምና ደህንነቱ ይመሰረታል። ጥልቅ የሆነ መስጠት እናም ወደ ኢየሱስ ክርስቶስና ወንጌል በፍጹም ወደ መቀየር ያመጣል። ነቢዩ ዮሴፍ ስሚዝ ይህንን መሠረታዊ መርሆ በትምህርትና ቃል ኪዳን ውስጥ አሁን በተጨመሩ ቃላቶች በኩል አስተምሮናል። ማንም ሰው እነዚህን እንደ ትንሽ ነገሮች አይቁጥራቸው። ቅዱሱን የሚከተል እናም በእነዚህ ላይ የሚመኩ ወደፊት የሚኖሩ ብዙዎች አሉ። በሚዙሪ ቤተ ክርስቲያን ለመመስረት ከተደረገ ሙከራ ጋር በማያያዝ ጌታ እንዲህ ሲል ትዕግስትን መክሯል። ነገር ግን ሁሉም ነገሮች በጊዜ አይከናወኑም። ከነዚህም ይህንን ታላቅ ትምህርት ሰጠ። ስለዚህ መልካም በማድረግ ላይ አትዛሉ፣ የታላቁን ሥራ በመሥራት የጣላችሁ ነውና። እናም ከትናንሾቹ ነገሮች ታላቅ የሆነውን ነገሮች ይወጣሉ። ሁላችንም በፕሬዚዳንት ራስል ኤም ኔልሰን በቃል ኪዳን መንገድ ወደፊት እንድንገፋ ያበረታቱናል። ለመከተል ፍላጎት እንዳለን አምራለን። ይህን ለማድረግ ያለ ልብ ውሳኔ በኢየሱስ ክርስቶስ ወንጌልና በቤተ ክርስቲያን መሪዎች የምንመራው ትንሽ ነገሮች በጥልቀት በመከታተል ይጠነክራሉ። ስለ እርሱ ምክራችንና እናም እርሱን በበረከት ቃል ኪዳን መንገድ ላይ ለመቆየት የሚያስፈልገውን ሁሉ እንሰጣለን። በኢየሱስ ክርስቶስ ስም አሜን።
grateful to President Eyring and President Gates for their inspired messages and
ስለ ፕሬዝዳንት ሃሪንግና ፕሬዝዳንት ኦክስ ስለ መልክትና መሰግናለን። በዚች የትንሣኤ ማለዳ የተዋቡ መዝሙሮችን ያቀረቡልንን የሞርሞን ታበርናክል መዘመራን እናመሰግናለን። አሁን እናንተን ለማነጋገር የኔ ድል ይሆናል። የኔን ንግር ተከትሎ መዘመራኑ ይህን ስብሰባ በመዘመር ዘግቷል ተነስቷል በሚለው ከዚያ መዝጊያ ጸሎቱ በሰባ ጉባኤ አባል ሽማግሌ ዮአኪን ኢ ኮስታ ይቀርባል።
የተወደዳችሁ ወንድሞችና እህቶቼ፣ በዚህ አጠቃላይ ጉባኤ እሁድ የፋሲካ ከእናንተ ጋር በማክበር እንዴት ያለ ታላቅ ክብር ነው። በዚች ምድር የተጓዝንበት በጣም አስፈላጊ ፍጡር የሆነውን በማመልከት በዚች ምድር ላይ ተከስቶ የነበረውን እጅግ አስፈላጊ የሆነውን ክስተት ከምናከብርበት የበለጠ የተሻለ ሊኖር አይችልም። በዚህ የዋለኛው ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን በጌቴሰመኒ የአትክልት ስፍራ የመጀመሪያውን ወሰን የሌለውን ኃጢአት ክፍያውን እርሱን እናመልካለን። እያንዳንዳቸው የኃጢአቶቹ እና ድክመቶችን ለመሰቃይ ፈቃደኛ ነበረ። ስቃዩ በእያንዳንዱ ቀዳዳዎች እንዲደማ ምክንያት ሆነ። እርሱን ቀራኔው መስቀል ላይ ተሰቅሏል። እናም በሶስተኛው ቀን የሰማይ አባታችን ልጆቹን የመጀመሪያው ትንሣኤ ሆኖ ተሰንስቷል። እወደዋለሁ። እናም እሱም ሕያው እንደሆነ እመሰክራለሁ። ቤተ ክርስቲያኗ የሚመራውም እንዲሁ የሚቆጣጠር እርሱ ነው። ያ አዳኝ ወሳኝ የሌለው የኃጢአት ክፍያ አንዳችንም ወደ ሰማይ አባት የመመለስ ተስፋ ፈጽሞ አይኖረንም ነበረ። ያለ እሱ ትንሣኤ ሞት መጨረሻ ይሆን ነበረ። በአዳኛች የኃጢአት ክፍያ የዘላለም ሕይወት ምርጫና የሕይወትም በሁሉ እውን ይሆናል። በጥር 2018 በማገባጀጃ ላይ ፕሬዚዳንት ቶማስ ኤስ ሞንሰን ከመጋረጃው ጀርባ ማለፋቸውን ባለቤት ዊንግ እና እኔ በስልክ ጥሪ ነቅተን የነገሩን መጽናናት ተስማማን። ይህ በእሱ ድንቅ ተመልኮ እና የተከታዮቹ የሚሰጥ ሰላም ምክንያት ነው። ፕሬዚዳንት ሞንሰን ይናፍቀናል። የእርሱ ሕይወታችንና ታሪኮችን እናከብራለን። የእርሳቸውን የሚያውቁና የሚወዱት የቤተ ክርስቲያኑ ሁሉ የሚጠፉ አሻራ የጣሉ የታላቅ መሪ ናቸው። እሁድ ጥር 14 2018 በሶልት ሌክ ሲቲ የቤተ መቅደስ የላይኛው ክፍል ቀዳማዊ አመራር ቀልጋ ግን በጌታ በተመሠረተው ስርዓት ዳግም ተደራጅቷል። ከዚህም ትላንትና ዋናው ጉባኤ በመላው ዓለም በቤተ ክርስቲያኑ አባላት በሐዋርያት አስቀድሞ የተፈጸመውን አድርጌት ለማጽናት እጆቻችን ወደ ላይ አንስተናል። የማያቋርጠው ድጋፋችሁን በትህትና አመሰጋኝ ነኝ። በትከሻችሁ ላይ ለቆምኩባችሁ አመስጋኝ ነኝ። በአስራ ሁለቱ ሐዋርያት ጉባኤ ውስጥ ለሰላሳ አራት ዓመት የማገልገሌን ከ16ቱ ቀዳማት የቤተ ክርስቲያኗ ፕሬዚዳንቶች አስሮቹን በግል ለማወቅ እድል አግኝቻለሁ። እያንዳንዳቸውም ብዙ ተምሬያለሁ። አባቶችም ውለታ አለብኝ። ስምንቱ ቅድመ አያቶቼ በአውሮፓ ውስጥ ወደ ቤተ ክርስቲያኑ የተመለወጡ ነበሩ። እያንዳንዳቸው እነዚህ ታማኝ ነፍስ ወደ ጽዮን ለመምጣት ሁሉን መሥዋዕት አደረጉ። ይሁን እንጂ በቀጣዮቹ ትውልዶች ሁሉ ቅድመ አያቶቼ ያንን ያህል ጸንተው አልቆሙም። ከዚያም የተነሳ በወንጌል ተኮር ቤት ውስጥ አላደግኩም። ወላጆቼን ወዳቸዋለሁ። ሁለንተናዬ የእነርሱ የነገሩና ወሳኝ ትምህርቶችን አስተምረውኛል። ለእኔና ለወንድሞቼና ለእህቶቼ እነርሱ የፈጠሯቸው ደስተኛ ሕይወት አመስገኛል። አልጨርስም። እናም ገና ልጅ እያለሁ አንድ ነገር እንደ ጎደለኝ አውቄ ነበረ። አንድ ቀን በከተማ በባቡር ላይ ዘልዬ ስለ ቤተ ክርስቲያኑ የሚያስተምሩ መጻሕፍትን ለማግኘት ወደ ኤልዲኤስ የመጽሐፍ መደብር ሄድኩኝ። ስለ ወንጌሉ መማር ያስደስተኛል። የጥበብ ቃልን በተረዳው ጊዜ ወላጆቼ ይህንን ሕግ እንዲኖሩ ፈልጋለሁ። ስለዚህ አንድ ቀን በጣም ትንሽ ወጣት ሳለሁ ወደ ምድር ቤታችን ሄጄ በሲሚንቶ ወለል ላይ እያንዳንዱን የአልኮል ጠርሙስ ሰባበርኩኝ። አባቴ ይቀጣኛል ብዬ አስቤ ነበረ። ነገር ግን አንድም ቃል አልተናገረን። እያደኩ ሲሄድ እና የሰማይ አባትን እቅድ ታላቅነት መረዳት ስጀምር አብዛኛውን ጊዜ ለራሴ እንዲህ አልኩኝ፣ ምንም የገና በዓል አልፈልግም። እኔ የወላጆቼ ጋር መታተም እፈልጋለሁ። ወላጆቼ እድሜያቸው ከ80 በላይ እስከሆን ድረስ ይህንን ብዙ ተጠቅመው ምኞት አልሆነም ነበረ። ነገር ግን ሆኗል። በዚያ ቀን የተሰማኝ ደስታ ሙሉ በሙሉ መግለጽ አልችልም። እናም እኔ ወደ እነሱ መታተሜ በ1945 በሕክምና ትምህርት ቤት ሳለሁ ዳንስተል ዌስትን የሶልት ሌክ ሲቲ ቤተ መቅደስ ውስጥ አገባው። እሷና እኔ በ9 ግሩም የሴት ልጆች በአንድ ውድ ወንድ ልጅ ተባርከናል። ዛሬም በማድረግ ላይ ያለውን የቤተሰባችን የህይወቴ ውስጥ ካሉት ታላቆች ደስታዎች አንዱ ናቸው። በ2005 ከ60 ዓመት የትዳር ህይወት በኋላ የኔ ውድ ዳንዘልስ በድንገት ወደ ቤት ተጠራች። ለተወሰነ ጊዜ ሐዘኔ የሚያንቀሳቅስ ነበር። ነገር ግን የፋሲካ መልእክት እና የትንሣኤው ተስፋ ደግፎኛል። ከዚያም ጌታ ዌንደር ዌስተንሰን ወደ ጎኔ አመጣት። በሚያዝያ 6/2006 በሶልት ሌክ ቤተ መቅደስ ውስጥ ታተምን። በጣም ነው የምወዳት። በጣም ልዩ ሴት ናት። ለኔ ለቤተሰባችን እናም ለመላው የቤተ ክርስቲያን ታላቅ በረከት ናት። እያንዳንዱ ከነዚህ በረከቶች ሁሉ የመጡት የመንፈስ ቅዱስን መነሳሳት በመፈለግ በመከተል ነው። ፕሬዚዳንት ሌሮንዞ ስኖ እንዲህ አሉ፣ ይህ ለሁሉም የኋለኛው ቀን ቅዱሳን ታላቅ ዕድል የሕይወታችን የቀሩ የመንፈስ መገለጦች የማግኘት መብታቸው ነው። ጥቅሱን አቆምኩ። እንደ ቤተ ክርስቲያኗ ፕሬዚዳንት አዲስ ጥሪ የተሰጠኝ ጀምሮ መንፈስ የተደጋጋሚ በአእምሮዬ ላይ በተደጋጋሚ ካሳደረብኝ ነገሮች ውስጥ አንዱ ጌታ ሐሳቡን እንደ ፈቃዱ ለመግለጽ ምን ያህል ፈቃደኛ እንደሆነ ነው። ራእይ ለማግኘት እድል እግዚአብሔር ለልጆች የሚሰጠው ታላቅ ስጦታዎች ውስጥ አንዱ ነው። በመንፈስ ቅዱስ መገለጦች ጌታ ለሁሉም የጽድቅ ሥራዎችን መሻት ላይ ይደርግፋል። በቀዶ ጥገና ክፍል ውስጥ በታካሚ አጠገብ ቆሜ ከነዚህ በፊት ታይቶ የማይታወቅ አሰራር እንዴት እንደሚሰራ እርግጠኛ ሳይሆን እና መንፈስ ቅዱስ በአእምሮዬ ውስጥ ቴክኒኩን ስዕላዊ በሆነ መንገድ ሲገልጽልኝ ተመክሮ ነበረኝ። በዌንድ የጋብቻ ጥያቄን ለማቅረብ ራይን አውቃለሁ እናም እንዲህ እንደማቀርብላችሁ አውቃለሁ አልኳት። ለእሷ ምስጋና ይግባታ። እናም እንደምትረዳ ከሆነ ሁሌም እንደምታደርገው ስለኛ ራሷን ራይ ፈልጋለች እናም ተቀብላለች። ይህም አሁን እንድትል ብርታትን ሰጥቷታል። እንደ 12ቱ ሐዋርያት ጉባኤ አባል በራይ በየቀኑ እጸልይና ለልቤና ባምሮ የተገኘው ጊዜ ሁላ ለጌታ ምስጋና አቀርባለሁ። በዚያ ተአምር ተመልከቱ የቤተክርስቲያናችን ጥሪ ምን ያህል ይህን ምን ምክርና አቅጣጫ መቀበል ስለ አደጋዎች ሐሳብን የሚያዛቡ ነገሮችን ለመጠንቀቅ እና በራሳችን ልናከናውናቸው የሚገባንን ነገሮች ለመከናወን እንችል ዘንድ ወደ ሰማይ አባታችን መጸለይ እንችላለን። መንፈስ ቅዱስም በእውነቱ የተቀበልነውን እና የእርሱን መነሳሳት ለማስተዋል ለመርዳት የማንኛውም የሆነውን በትላልቅ እና በትናንሽ ጉዳዮች ላይ ይመራናል። በቅርብ 2 አማካሪዎች ለመምረጥ አስጨናቂ ተግባሮች ሊያጋጥመኝ እኔ ከማፈቅራቸውና ከማከብራቸው 12ቱ ሰዎች እንዴት ሁለት አማካሪዎች ለመምረጥ እንደምችል አሳሰበኝ። ምክንያቱም ጥሩ ተነሳሽነት በጥሩ መረጃ ላይ የተመሰረተ መሆኑ በማውቀይ ምክንያት ያንዳንዱን ሐዋርያት ጋር በጸሎት አንድ ለአንድ ጸልቼ ተገኝቼ ነበር። ከዚያም በቤተ መቅደስ ውስጥ በአንድ የግል ክፍል ውስጥ ራሴን ለይቼ በጌታ ፍቃድ ጠየቅኩ። ፕሬዝዳንት ዳላኔች ኦክስና ፕሬዝዳንት ኤረን አይሪን በቀዳሚ አመራር ውስጥ የኔ አማካሪ ሆነው እንዲያገለግሉ እንድመርጣቸው ጌታ አዘዘኝ። እመሰክራለሁ። በተመሳሳይ መንገድ ሽማግሌ ጎንድ እና ሽማግሌ ሶአሬዝን ደሃራት እንዲሾሙ ጥሪን ጌታ በመንፈስ መርቷል። አመሰግናለሁ። እነርሱም ወደዚያ ልዩ ወንድሞች አገልግሎት እንኳን ደና መጣችሁ ላለሁ። እንደ ቀዳማይ አመራርና እንደ 12 ሐዋርያ ጉባኤ ሰብሰባ ስንሰበሰብ የመሰብሰቢያ ክፍሎችን በራዮች ክፍሎች ይሆናሉ። መንፈስ ቅዱስ በግልጽ ይገኛል። ውስብስብ በሆኑ ጉዳዮች ላይ ስንታገል እያንዳንዱ ሐዋርያ ሐሳቡን አመለካከቱን በነጻነት ሲገልጽ አስደናቂ ሂደት ይገለጣል። በመጀመሪያ እይታቸው ውስጥ ብንለያይም እያንዳንዱ ያለውን ፍቅር ግን የማያቋርጥ ነው። የኛ አንድነት ለቤተ ክርስቲያኑ ያለውን የጌታ ፈቃድ እንድናስተውል ይረገናል። በስብሰባዎች ላይ የብዙሃን ድምጽ በጭራሽም አይሰራም። አንድ ላይ እስክንሆን ድረስ በጸሎት እርስ በራሳችን እንደማጠልን እንነጋገራለን። በሁሉም ስምምነት ላይ ስንደርስ የመንፈስ ቅዱስ አንድነት ተጽኖ በጣም ልዩ ነው። በስሜት አንድነት በእግዚአብሔር ኃይል እንገኛለን ብለን በነቢዩ ጆሴፍ ስሚዝ የሚያስተምርበትን ጊዜ ያወቀውን ተሞክሮ እናያለን። የትኛውንም ቀዳማዊ አመራር አባል በ12ቱ ጉባኤ የጌታ ቤተ ክርስቲያን ውሳኔዎች በራሱ ዕውቀት ውሳኔ አይሰጥም። ወንድሞችና እህቶች ጌታ እንደዚህ የሚፈልገው እንዴት ክርስቲያን መምሰል አገልጋዮች ወንዶችና ሴቶች መሆን እንችላለን? ግራ ለሚጋቡ ጥያቄዎች መልስ ማግኘት የምንችለው እንዴት ነው? ዮሴፍ ስሚዝ የቅዱስ ጫካ ድንቅ ተሞክሮ የሚያስተምረው ነገሮች ቢሆን የሰማያችን ክፍሎች እንዲሆኑ ናቸው። እግዚአብሔርም ለልጆቹ እንደሚናገረው ነው። ጥያቄያችንን ለመፍታት እንድንከተላቸው ነብዩ ጆሴፍ ስሚዝ ለኛ ምሳሌ ሰጥቶናል። ጥበብ ቢጎድለን እግዚአብሔርን መጠየቅ እንደምንችል በያዕቆብ ቃል ኪዳን ተመርቶ ወጣቱ ጆሴፍ ጥያቄን በቀጥታ ወደ ሰማይ አባት ወረደ። የግል መገለጥን ፈለገ። እናም የርሱ መሻትም ይህ የመጨረሻ ዘመን ከፈተ። በተመሳሳይ መንገድ ፍላጎታችን የሚከፍትላችሁ ምንድነው? የትኛው ጥበብ ነው የሚጎድላችሁ? ለማወቅ ወይንም ለመረዳት ምን አስቸኳይ ፍላጎት ይስማችኋል? የነብዩ ጆሴፍ ስሚዝን ተከተሉ። በዚያ ጊዜ መሄድ የምትችሉበት ጸጥ ያለ ቦታ ፈልጉ። ልባችሁንም ለሰማይ አባታችሁ አፍስሱ። ለመፍትሄም ለመጽነኛም ወደ እሱ ዙሩ። ስለሚያስፈራችሁም ስለድካማችሁም በኢየሱስ ክርስቶስ ጸልዩ። አሁን ለልባችሁ ምኞቶችም ጭምር እናም ከዚያ አዳምጡ። ወደ አምሮአችሁ የሚመጣውን ሐሳቦች ጻፉ። ስሜታችሁንም መዝግቡ። እናም እንድታደርጉ በተነሳሳችሁ እርምጃችሁን ተከተሉ። ይህንን ሂደት በየቀኑ በየወሩ በየአመቱ ደርጉም። ወደ ራይ መሰረታዊ መርሆች እግዚአብሔር በእውነቱ እኛን ሊናገር ያደርጋል ይሆናል። አዎ፣ ሰው የሚዙሪን ወንዝ ከተወሰነበት መንገድ ለማቋረጥ የእርሱን ድካም ክንድ እንደሚዘረጋ ሁሉን ቻይ የኋለኛው ቀን ቅዱሳን ራሳቸው ላይ ከሰማይ ዕውቀት ማፍሰሱን እንደሚያግድ ያህል ነው። ስለ እውነት መጠራጠር አያስፈልጋችሁም። ማንንም በጥያቄ መተማመን እንደማትችሉ ማሰብ የለባችሁም። በግል ራእይ አማካኝነት መጽሐፈ ሙርሙን እግዚአብሔር ቃል እንደሆነ ጆሴፍ ስሚዝ ነብይ እንደሆነ እናም ይህ የጌታ ቤተክርስቲያን እንደሆነች እናንተ የራሳችሁን ምስክርነት ልትቀበሉ ትችላላችሁ። ሌሎችም የሚናገሩትም ሆነ የሚያደርጉት ምንም ይሁን ምን ማንም ስለ እነቱ በልባችሁና ከአምሯችሁ የተመከራችሁን ምስክር ሊወስድባችሁ አይችልም። የግል ራይ ለመቀበላችሁ አሁን ካለው መንፈሳዊ ችሎታዎች በላይ እንድትሳቡ መከራችኋለሁ። ጌታ እንዲህ ብሎ ቃል ገብቷል፣ ከጠየቃችሁ በራይ ላይ ራይ፣ በእውቀት ላይ እውቀት ታገኛላችሁ። ምስጢሮችንና ሰማያዊ የሆኑ ነገሮችን እንድታውቁ ደስታ የሚያስገኘውን የዘላለማዊ ሕይወትን የሚያስገኘውን ታውቃላችሁ። የሰማይ አባታችን እንድታውቁ የሚፈልገው ብዙ ነገሮች አሉ። ሽማግሌ ኒል ኤ ማክስዌል እንዳስተማሩት ለማየት አይን ላላቸው ለማዳመጥም ጆሮች ላላቸው ሰዎች አብ እና ወልድ የፈጠረውን ምስጢሮች እየሰጧቸው ነው። እንደ የበለጠ ንጹህነት፣ ትክክለኛ ታዛዥነት፣ የልብ ፍላጎት በየቀኑ መጽሐፈ ሙርሙን ውስጥ የክርስትና ቃላትን መገብ እናም የቤተ መቅደስና የቤተ ሰብ ታሪክን ስራ መደበኛ ጊዜ እንደ መስጠት እንዲያቅን ቅንብር ሰማያዊ የሚከፍት ነገር የለም። በእርግጥ ለመሆኑ የሰማይ የተዘጉ እንደሆኑ የሚሰማችሁ ጊዜዎች አሉ። ነገር ግን ታዛዦች በመሆን ጌታ የሰጣችሁን ለእያንዳንዱ በረከቶች ምስጋናዎች መግለጽ እናም የጌታ የጊዜ ሰንጠረዥ በትዕግስት በማክበር የምትቀጥሉ ከሆነ የምትፈልጉት እውቀትና መረዳት እንደምትቀበሉ ቃል እገባለሁ። ጌታ ለእናንተ ያለውን እያንዳንዱን በረከት ተአምራት ይከተላሉ። የግል ራእይ ለእናንተ የሚያደርገውን ይህ ነው። ስለ ወደፊቱ ብሩህ ተስፋ አለኝ። እያንዳንዳችሁ ለማድረግ አስተዋጽኦ ለማድረግ እናም ወንጌሉን ወደ እያንዳንዱ የምድር ዳርቻ ለማድረስ በእድሎች ይሞላል። ግን እኔ ስለ ወደፊቱ ቀናት ምንም እውቀት የሌለኝ አይደለሁም። የምኖረውም ውስብስብና ከጊዜ ወደ ጊዜ እየጨመረ የሚሄድ ጠበኛ ዓለም ውስጥ ነን። የማኅበራዊ ሚዲያዎች በቋሚነት መኖሪያቸው፣ በየ24 ሰዓት የዜና ዑደት፣ ምንም የማያቋርጥ መልእክቶች ይደረደሩናል። በከፍተኛ ቁጥር የሚቆጠሩ ድምፆችና እውነትን የሚጠይቁ የሰዎች ፍልስፍናዎች ለመለወጥ ተስፋ የምንፈልገው የሆነውን ራእይ ለመቀበል መማር አለብን። አዳኛችንና ቤዛችን ኢየሱስ ክርስቶስ እጅግ ታላቅ ሥራውን አሁንና ተመልሶ የሚመጣው ጊዜ መካከል ያከናውናል። እግዚአብሔር አብ እና የተወደደው ልጁ ይህንን ምድር በግርማዊነትና ክብሩ ሲያስተዳድሩ ተአምራዊ መልእክቶችን እናያለን። ግን በመጨረሻዎቹ ቀናት ያለ መንፈስ ቅዱስ አመራር፣ አቅጣጫ ማሳየት እና ተጽዕኖ መንፈሳዊነት መቆየት አይቻልም። የተወደዳችሁ ወንድሞችና እህቶቼ፣ ራእይን ለመቀበል መንፈሳዊ አቅማችሁን እንድትጨምሩ እማጸናለሁ። ይህ ትንሣኤ ሰንበት በሕይወታችሁ ውስጥ ትርጉም ያለው ቅጽበት ይሁን። የመንፈስ ቅዱስን ስጦታ ለመደሰትና የመንፈስ ቅዱስን ድምፅ የተደጋጋሚ የበለጠ ግልጽ ለማዳመጥ የሚያስፈልገውን የመንፈስ ሥራ ለመሥራት ምረጡ። ከሞሮኒ ጋር በዚህ የፋሲካ ሰንበት ሕይወታችሁን ሊለውጥ የሚችለውና የሚለውጠውን የመንፈስ ቅዱስ ስጦታ በመጀመሪያ ወደ ክርስቶስ እንድትመጡ እና መልካሙ ስጦታ እንድትይዙ እመክራችኋለሁ። እኛ የኢየሱስ ክርስቶስ ተከታዮች ነን። በጣም አስፈላጊ የሆነውን መንፈስ ቅዱስን የሚመሰክርላችሁ ሐቅ ቢኖር ኢየሱስ ክርስቶስ መሆኑንና የሕያው የእግዚአብሔር ልጅ መሆኑን ነው። ሕያው ነው። እርሱ ከአብ ጋር ጠበቃኝ፣ ምሳሌያችን፣ ቤዛችን ነው። በዚህ የፋሲካ እሁድ የእሱን የስርየት መሥዋዕት፣ የእሱን ትንሣኤና የእርሱን መለኮታዊ እናከብራለን። ይቺ የእርሱ ቤተ ክርስቲያን ናት። በነቢዩ ጆሴፍ ስሚዝ በኩል ዳግም ተመልሳለች። ለእያንዳንዱ ለእናንተ ፍቅሬን እገልጻለሁ፣ ስለዚህም እመሰክራለሁ። በኢየሱስ ክርስቶስ ስም አሜን።
ቡዱና ክብሩን ከሰላም በታችን እግዚአብሔር እኛ እንወዳለን። ጀን ኢየሱስ ክርስቶስን እንወዳለን። አሁን ሰዓት ለነበረን ታላቅ ደልጅ ገረና መስግናለን። ነብይን ለመስማት ስለቻለን ለኛ ያለውን ፍቅር ስለተሰማን ሹው ለኛ ያለውን ትልቅ ልብ ለመገንዘብ ስለቻለን ለልጅ ለኢየሱስ ክርስቶስ እጅግ አድርገን እናመሰግናለን። ስለ ቤተ ክርስቲያንህ እናመሰግናለን። ስለ ልጅ ኃጢአት ክፍያም እናመሰግናለን። እናመሰግናለን አንተን። አሁን ደግሞ እንጸልያለን ወደ እኛ ራእይም ይመጣ ዘንድ ወደ አንተም መቅረብ እንድንችል እንድታጠነክረን በጸሎት እንደጠየቅን ወደ ልጅ ወደ ኢየሱስ ክርስቶስ መቅረብ እንድንችልና ወደ አንተም እንድንቀርብ ይህንን በትህትና እንጠይቀው በልጅ በኢየሱስ ክርስቶስ ስም ነው። አሜን።
This has been a broadcast of the
ተናጋሪዎች ተመረጡ ከቤተክርስቲያን አጠቃላይ ባለስልጣንና አጠቃላይ ኃላፊው ነበር። የዚህ ሙዚቃ ያቀረቡልን የሞርሞን ተበርናከል ዘማሪዎች ነበሩ። ይህ ስርጭት እንደ ህዝቡ አገልግሎት የተሰራጨው በቦነቬል አማሰራጫ ድርጅት ነው። ያለፍቃድ ይህን ፕሮግራም ማባዛት፣ ማቅዳት፣ በጽሑፍ ማተም ወይንም በሌላ መጠየቅ የተከለከለ ነው።